በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ፍትህና ዲሞክራሲ በተቋም ስር በሀገራችን ኢትዮጵያ ባሳለፍነው 3 አመታት ለ27 አመታት ተጭኖብን የነበረውን የጭቆናና ያምባገነን ቀንበር ለማውረድ ብሎም የህግ የበላይነት የሰፈነበት ስርዓት ለማምጣት የህዝብ አንገብጋቢ ባይና የህዝብ እንቢ ባይነትና ተጋድሎ ዛሬ ከአምባገነኑ ማህፀን የወጡ በፈርዖን ቤት ያደጉ ምግባረ ሙሴ የሆኑ መሪዎችን ወልዶ ዛሬ እንደ ትላንት ሳይሆን ቀርቶ ስለ ሰላም የሚዘምር ስለ ህዝቦች እኩልነት ብዙ የሚደክም መሪን ፈጠረ። ከሀገራችንም አልፈን ከጎረቤት ሀገር ጋር የነበረን ተቃርኖ በተለይም ከሰባ ሺህ በላይ ነፍሶችን የቀጠፈው የኢትዮ ኤርትራ ጦርነት የድንበር ውዝግብ እሱን ተከትሎም ላለፉት 20 ዓመታት የሁለቱ ሀገራት ድንበሮች የጦር ቀጠና በመሆን ሁለቱም ሀገር ተጠቃሚ ያላረገውን ግጭት በሰላም ለመሻገር በአስመራም የኢትዮጵያ መዝሙር በሸገርም የኤርትራ እንዲሁ ተዘመረ። የሁለቱም ሀገራት መሪዎች ስለ ሰላም ሁለት እጃቸውን ጨበጡ፣ ከፍም አደረጉ፣ ስለ ሰላምም አውለበለቡ፣ በህዝቦች ፊትም ቃል ገቡ። ይበል የሚያሰኝ ነበርና እኛም ስለ ሰላም ይበል አልን። የሁለቱ ሀገራት ግንኙነት የሁለቱንም ጥቅም በጋራ የሚያስጠብቅ መርህን መሰረት ያደረገ እንደሚሆን ባለሙሉ ተስፋም ነን። ወደ ሀገራችን ስንመለስ በጅምር ካለው የለውጥ ሂደት ጎን ለጎን ይህን ለውጥ ለማደናቀፍ የሚጥሩ በሱም ስኬትና የስልጣን ወንበር ላይ ለመቀመጥ የሚደረግ አሻጥርና እጅ መጠምዘዝ ውስጥ በመዘፈቅ ከሀገራቸው ጥቅምና ሁሉን ያማከለ መፍትሄ ይልቅ ለግል ህልምና ጥቅም የሚደረግ ሩጫ እየተበራከተ መምጣቱ ከዚህ ተግባር ባልተናነሰ ትላንት የለውጥ አቀንቃኝ የነበሩ አጋጣሚውን እንደ መንሰላል በመጠቀም የበላይነቱን ለመያዝ መሪዎችን የሚያውኩ የፖለቲካ ፓርቲዎችን መበራከታቸው፣ ከዛም ስናልፍ ብሔር ተኮር ግጭቶችና መፈናቀሎች አሳሳቢ ሊባል በሚችል መልኩ መቀጠላቸው ለለውጥ ኃይሉ አዲስ የቤት ሥራ ከመሆኑም ባሻገር ፍትሐዊ አሰራር ለማስፈንና ለውጡን ለማስቀጠል እንቅፋት በመሆን የኢኮኖሚው አለመረጋጋትና የውጭ ምንዛሬ እጥረት በከፍተኛ ደረጃ መድረሱ የተደራጀ ዘረፋና ሽብርተኝነት ለመስፋፋት ከየቦታው የሚደረጉ ሙከራዎች ጋር ተዳምሮ በሀገራችን ያለው የለውጥ ሂደት አደጋ ውስጥ እየከተቱት ያለበት ሁኔታ ላይ ደርሰናል። ጎበዝ፣ መደባበቅና መተሻሸት በሀገራችን እንዲሰፍን ለምንመኘው ሰላምና ፍትህ የሚሰጠው የተለየ ጥቅም የለምና ህዝቡም በግል በመወያየት ለትክክለኛ መፍትሄ ለተጀመረው የለውጥ መንገድ ተባባሪ መሆን ግድ ይላል። የህዝብ የበላይነትና ፍትህን የማይሹ ኃይሎችም በአቅምም በትጥቅም የተደራጁ ሊሆኑ ይችላሉ። እውነታው ግን ሁሉም ኃይል ከህዝብ በታች እንጂ ከህዝብ በላይ መሆን አለመቻሉ ነው። የጠራ የድሮ አፓርታይድ መሪ የነበሩት ኔልሰን ማንዴላ እንደሚሉት የሆነብንን ረስተን ሳይሆን ስለሰላም ብለን ሁሉን ይቅር ብለን እንተባበር። የኛ አንድነት የኛ የጋራ መሆን በጋራ መሆን የኛ አዲሱን ለውጥ መደገፍና ተቋማዊ አሰራር እንዲኖር ማበረታታት ለሀገራችን መፍትሄ ብቻ ሳይሆን በእንቅልፍ ላይ ላለችው አህጉራችን አፍሪካም የምንተርፍ ያደርገናል። ህዝብ ይተባበር። ለከፋፋይና ለዘራፊ እንቢበል። መሪዎቻችንም በግል ለየብቻ ለሚያደርጉትን ጥረት ጠንካራ ተቋማትን በመፍጠር ለነሱ የሥራ ድርሻን የሚያካፍሉ ተገቢ ወደ ማካፈሉ ቢተጉ አንድ እንጨት ብቻውም አይነድም እንዲሉ አበው። የአንድ ሀገር ሥርዓት የዜጎች እኩልነትና ፍትህ ዲሞክራሲና እንዲሁም ፍትሃዊ የስልጣንና የሀብት ክፍፍል እንዲሁም አስተማማኝ የሆነ የህዝብ ስልጣን ባለቤትነት የሚረጋገጠው የዲሞክራሲና የፍትህ ብሂሎችን በአግባቡ የሚተረጉም የህግ አካል እንዲሁም በብቃት ማሳደግ ማበልጸግ የሚችል ብቁ የሆነ ተቋም እንዲፈጠር ያስፈልጋል። ሀገራችን አሁን ላይ እየተጓዘች ያለችበት የለውጥ ሂደት እድገትና መደምደሚያው ህዝብን በጋራና በእኩልነት ለማገልገል ማስተግበር የሚችል የሀገር ምሰሶ የሆኑትን ብሂሎች ማለትም ፍትህና ዲሞክራሲን ከአንድ አይምሮና ከጥቂት ለውጥ ፈላጊ አካላቶች መዘውር አውጥቶ ተቃዋማዊ ማድረግ እንደ አማራጭ ሊታይ የሚገባው ነገር መሆን የለበትም። መሪም ሆነ ተመሪ መንግስትም ሆነ ህዝብን ለማገልገል ቆርጠን ተነስተናል የሚሉ የፖለቲካ ፓርቲዎች በዚህ ተቃዋማዊ አሰራር ፍትሃዊነትና ዲሞክራሲነታቸው እነሱ እንደ ለውጥ ያስቀመጡትን የዲሞክራሲ መገለጫ ብሂል በዚህ ተቋም መመዘኛ ማለፍና ክፍተት ሲኖር አፋጣኝ ርምት መውሰዱ ለዘለቄታዊ ሰላምና ፍትህ እኩልነትና የህግ የበላይነት አሳታፊና የጋራ ተጠቃሚነት ይበጃል ባይነን። መልካም ቀን።
ውድ አድማጮቻችንን ጤና ይስጥልን እያልን በዛሬው ፕሮግራማችን አንድ ትልቅ እንግዳ ይዘንላችሁን ቀርባለን። እንግዳችን አቶ ባይሳ ዋቆያ የተባበሩት መንግስታት ድርጅት ባለስልጣን የነበሩና የዓለም አቀፍ ህግ ባለሙያ ናቸው። ከሳቸው ጋር ሰፋ ያለ ውይይት ስለ ኢትዮጵያ ሁኔታ እንዲሁም ስለ ችግሮችን ወይም ደግሞ ግጭቶችን እንዴት መፍታት እንደሚቻል በአጠቃላይ ካላቸው ልምድ እሳቸው በክሮአሲያ፣ በቼቼኒያ፣ በታንዛኒያ፣ በዩጋንዳ፣ በዩጎዝላቪያ፣ በጆርጂያ እንዲሁም በጄኔቭ እና በሩሲያ ፌዴሬሽን በተለያዩ ቦታዎች የተባበሩት መንግስታት ባለስልጣን ሆነው አገልግለዋል። ይህንን በተመለከተ ከእሳቸው ጋር ከዜና በኋላ ውይይት እናደርጋለን። አምስት ላይ እንደተለመደው ዜናችን የሚቀርብ ሲሆን ለስቶኮልም እና አካባቢው ባጠቃላይ ለስዊድን አድማጮቻችን አንድ ቆንጆ ዜና አለ። የቴዲ አፍሮ በስቶኮልም ተገኝቶ በግሉበን ሾው ያሳያል። ያንን በተመለከተ እንግዲህ ያለን የምንለው ማስተዋወቂያ አለን፣ እሱን እናሰማቸዋለን። ከዚያ በተጨማሪ እንግዲህ ሌሎች ከኢትዮጵያም አንዳንድ እንግዶች ለማስከባት እንሞክራለን። እስከ 6 ሰዓት ከኛ ጋር እንደምትሆኑ ባለሙሉ ተስፋነን። መልካም ቆይታ እየተመኘንላችሁ ፕሮግራማችንን እንድትከታተሉ ባክብሮት በመጠየቅ ይችን ሙዚቃ ጀባ እንላችኋለን። መራችን ላይ በቀጥታ ከአዲስ አበባ አንድ ወንድማችን ይገኛል። ይሄ ወንድማችን ከዚህ ቀደም ብሎ ወደ ኢትዮጵያ ዘመድ አዝማዱን ቤተሰቡን ለመጠየቅ አገሩን ለማየት በሄደበት ጊዜ ከአውሮፕላን ማረፊያ ተይዞ ተደብድቦ እንዲመለስ ተደርጎ ነበር። አሁንስ እንዴት ሆነ? እስቲ ሁኔታውን ለማጣራት ትናንትና ከትናንት ወዲያ ለከነው ሄዶ ነበር። እስቲ እንዴት እንደሆነ እንስማ። ሃሎ ጤና ይስጥልኝ አቶ ኑሩ ሁሴን።
ስለዚህ ለእናንተም እንደምናችሁ
ገብተሃል ማለት ነው? ወደ ከተማው በፌስቡክ ላይም አይተናል፣ ወደ አዲስ አበባ ገብተሃል ማለት ነው?
አዎ፣ አሁን አገራችን ላይ ኢትዮጵያ አዲስ አበባ ገብቻለሁ በሰላም። በጣም አየሩ ደስ ይላል። ከትላንት ወዲያ እንደነበረው አልነበረም። አቀባበል በጣም ደስ ይላል። የሚታየው ነገር ሁሉ
ከትናንት ወዲያ እንደነበረው አልነበረም ስትል ምን ማለት ነው?
ምናልባት
ትናንት ከትናንት ወዲያ እንደነበረው አይደለም ስትል ምን ማለትህ ነው?
አዎ፣ ትናንት ከትናንት ወዲያ ባዕድ የሆኑ ቃላቶችን እንሰማ ነበረ። እኛን የሚያዩበት አይን በጣም ለየት ያለ ነበረ። ዛሬ ግን እኔ እንጃ፣ የተለየ ትዕዛዝም የቀረበላቸው አይነት ነገር መስሎኝ የተሰማኝ። ስንገባ ጀምሮ ልክ አበባ እስከ መበተን ድረስ አይነት ነገር ነው አክቱን ያየሁት። ሁኔታቸው ሁሉ በጣም ዌልካም እያሉ ነው የሚያስገቡት። አንዳንድ ጊዜ ቀጥተኛ ሰዎች የሚያውቋቸዋል እንደ ወይም እንደዚህ አይነት ነገር የተደረጉት ሰዎች አይነት ነገር እስከሚል ድረስ ነው። ይሄ የኔ ራሱ ግምት ነው፣ ግን ለሁሉም ነው እንደዚህ አይነት ነገር። ከውጭ ለሚመጣው ሰው የሚያደርጉት አቀባበል በጣም ለየት ያለ ነገር ነው። መስተንግዶው በጣም የተቀላጠፈ ስራ ነው የሚሰሩት። ያንን ለማለት ፈልጌ ማለት ነው። ከዚህ በፊት እንደዛ ስራ አልነበረ ማለት ነው።
በነገራችን ላይ በፌስቡክ ላይ ሁለት እጅህን ወደ ሰማይ አርገስ አይተን ነበርና እጅ ወደ ላይ እየተባልክ መስሎን ነበር። ወደ ላይ ብለው አይደለም መቼም።
እሱን ማብራሪያ ልስጥበት። ጓደኞቼ የሆነ ኮመንት ሰጥተውበታል። ይህ ቦታ ምን ቦታ ቦታው መጀመሪያ አስተውለው የሚመለከቱትና ምን የተፈጠረበት ቦታ እንደሆነ ሁልጊዜ የማስበው ኢትዮጵያ ሊሄድ ይህንን ቦታ ያዋለው ይሄ አስራ ስድስት ቀን የሰልፍ ጊዜ ማለት ነው። የድጋፍ ሰልፍ የተሰጠ ጊዜ ለፕራይም ሚኒስተር ዶክተር አብይ አህመድ ፍንዳታ የተደረሰበት ቦታ ላይ ማለት ነው። ማሳየት ነው እንዲገባቸው ማለት ነው። ስለዚህ ያለማለትደስ የሚል ለራሳ የሚሞክር ነገር ደስ ይላል።
አጠቃላይ አዲስ አበባና ኢትዮጵያን እንዴት አገኘሃቸው? እንዴት አገኘኸው ኢትዮጵያን? እንዴት አገኘሃት አዲስ አበባን? እንዴት አገኘሃት በአጠቃላይ?
በቃ አዲስ አበባን ብቻ በደንብ በጥሩ ሁኔታ ቤተሰቦችን
አይሰማም። ምን እንደምትል አይሰማም። በጣም ጥሩ። ለማንኛውም በሰላም ወደ አገር ገብተሃል ማለት ነው። እንግዲህ በሰላም ይመልስ ማለት ብቻ ነው የምንችለው። መልካም ቆይታ ይሁንልህ። ድምጽ በደንብ አይሰማም። እንግዲህ አዳም አድማጫችን አሁን ያዳምጣችሁት አቶ ኑሩ ሁሴን መሐመድን ነው። ከዚህ በፊት ወደ ኢትዮጵያ በጽቦቹን ወገን ዘመዱን ሀገሩን ለማየት በሄደበት ጊዜ አይሮፕላን ላይ ደብድበው አሰቃይተው መልሰውት ነበርና አሁን ኢትዮጵያ ላይ የፀሐይ ጮራ የብርሃን ጮራ ስለፈነጠቀ እሱም እስቲ ለሞክር ብሎ ሄዶ ነበር። እንግዲህ ከቅርብ ጊዜ በኋላ ብዙዎች ኢትዮጵያኖች ወደዛ እንደሚያቀኑ ሻንታቸውን ምን ነው የሚባለው እየሸከሙ እንደሆነ ይገባናል። ይሄ ሁሉ ወደኛም መድረሱ አይቀርም። ለማንኛውም ያዳመጣችሁት ኑሩ ሁሴን መሐመድን ነበር። አዲስ አበባ ከገባ በኋላ ኢትዮጵያ ከገባ በኋላ ያየውን ናይታዘቦን የተመለከተውን ባጭሩ ነው የነገረን። እንዳጋጣሚ ሆኖ የስልክ ችግር ስለነበረ የመስመሩ የሚያዋዛ ስለነበር ብዙም የሚለውን መስማት አልቻልንም። ለማንኛውም ግን ኢትዮጵያ ውስጥ በአሁኑ ጊዜ ብዙ ለውጦች እየተካሄዱ ነው፣ በደጉም በመጥፎም። ደግ ነው ከምንለው አንዱ ኢትዮጵያና ዋናው ኢትዮጵያኖች በሰላም የሰላም አየር መተንፈስ ጀምረዋል። የልባቸውን መናገር የሚፈልጋቸውን ሐሳብ መቀየር ጀምረዋል። በሌላ በኩል ደግሞ አንዳንድ አስደንጋጭ ነገሮች አሉ። በአንዳንዴ ገርመኛ ሊቻገር በግሯ መቆማ መሄዷ አሁን የምሰማውን እና ማየውን አንዳንድ ዜናዎች ሳስበው እንዴት አርጋ ቆማ ሄደች? የምትደነቅ ሀገር ነች። እንዲህ የዘረፏት እንዲህ የቦጠቦጧት መቆማ ራሱ በጣም የሚገርም የምትደነቅ ሀገር ነች። 10 ሚሊዮን 20 ሚሊዮን ምናምን 100 ሺህ ምናምን ዶላር 500 ሺህ መሰለያ ምናምን ሲሉ ሳይ ይቺ ሀገር ህግ የሌለባት እነዚህ ሰዎች እንደ ምንድነው እሱ እንደ ባለቤት እንደሌለው ቤት ዝም ብለው ሲዘርፏት ኖረዋል ማለት ነው። በሌላ በኩል 11 ከመቶ አደገ ኢኮኖሚያ እያሉ ይነግሩን ነበር። ምን ይመስላል መብራቱ?
አመድ ከኑሩ ሁሴን ለመጀመር ያው እንግዲህ ኢትዮጵያ ገብቻለሁ ሲል እንግዲህ ፎቶም ሲለቅ ባዶቢ ሰርቶ ነው እንጂ ደፍራ አይደም ብዬ ነበረ። እውነት ለመናገር ከዛሬ ከኔትወርኩ ሁኔታ ማረጋገጥ ይያለው የሱን በሰላም መግባት ሳይየው ነው። አንድ የሰላም ጅማሮ ነው። ከዚህ በፊት ስለ ሀገር ነጻነትና እኩልነት እንዲሁም ስለዚህ ስለ ሁሉም ህዝብ በጋራ የስልጣን የበላይነት የህዝብ የስልጣን የበላይነት ላይ ብዙ የሚሰሩ ሰዎች የሚደክሙ ሰዎችን እንደ ጠላት ወስዶ ኢቨን ሀገርንም የማየት መብትን የመከልከል ድረስ የነበረበት ስርዓት ተቀይሮ ዛሬ ሰዎች ባላቸው የሐሳብ ልዩነት ብቻ ጸንተው ሄደው ሀገራቸውን ማየት የሚችሉበት እድል መፈጠሩ አንድ የለውጥ እርምጃ መሆኑ ማሳያ ነው ብዬ አስባለሁ። ከሌሎቹ ለውጥ አንጻር ተመለሰን ስንመጣ አንተ ያነሳው ሐሳብ አመድ ከሬዲዮም ስራ በላይ እጅግ በጣም የሚያሳስብና ማህበረሰቡ በጣም በከፍተኛ ደረጃ ሊንቀሳቀስበት ሊያወግዘው የሚገባ የተደራጀ ሽብርተኝነትና ዘረፋ እየተካሄደ ያለበት ማሳያ ነው። የትላንትናውን ዜና ብቻ ብታይ 10 ሚሊዮን ዶላር ከኢትዮጵያ አገር ውስጥ ያለው ምንዛሬ አቶ የነዳጅ ብድር የአመት ብድር በብድር መልኩ ነዳጅ ለማግኘት በስልጣን ላይ ያሉ ሰዎች እየጣሩ ባለበት ሁኔታ ላይ መዝረፍ ማለት ከሞራል አንጻር እነዚህ ሰዎች ምን ያክል ለዚች ሀገር ደንታ ቢስ እንደሆኑ ዛሬም ላይ ያረጋገጡልን ያሉ ሰዎች መሆናቸው በተለይ በዘረፋ ላይ ተሰማሩ ባለሀብቶች ምን አይነት የሞራል ዝቅጠት ላይ እንደደረሱ መታይበት ሁኔታ አለ። በተመሳሳይ ሁኔታ በከፍተኛ ደረጃ የመሳሪያ ሽግግር ሂደት ደግሞ ወደ አገር ውስጥ ሲገባ ይታያል። ይህንን ሁኔታ መታየው ምንድነው ኢትዮጵያ ውስጥ ያልተረጋጋ ስርዓት እንዲፈጠር የሚሰራ የሚደክም ሌላ ኃይል እንዳለ ነው። እና ይሄ በጣም አሳሳቢ ማህበረሰቡም ነቅቶ አብሮ ሊያወግዘውና ሐሳብ ሰጥቶም የሆነ ደረጃ ላይ ሊደርስበት የምንችለው ሐሳብ መሆን አለበት ብዬ ነው ማስበው።
የዚህን የገንዘቡን ችግር ካነሳ ሃይቀር ዶክተር አብይ አህመድ ጠቅላይ ሚኒስትሩ 1 ዶላር በቀን ከእያንዳንዱ የዳያስፖራ ኢትዮጵያዊ ብለዋል። ያንን በተመለከተ ኢትዮጵያኖች በአለም ዙሪያ የሚገኙ ኢትዮጵያኖች ይሄንን እንዴት አድርገው ሊረዱ እንደሚችሉ ለመዋየት በተለይ ስዊድን ያለ ነው በኢትዮጵያ ድምጽ ሬዲዮ አማካኝነት ለዛሬ ስብሰባ ተጠርቷል። በስብሰባው በኢትዮጵያ ኮሚኒቲ ወይም ደግሞ ኢትዮጵያ ማዕከል ፎርባሪ በሚገኙ ኢትዮጵያ ማዕከል የሚደረግ ነው። 14 ሰዓት ላይ ስብሰባው ተጠርቷል። እንግዲህ ኢትዮጵያዊው ለሀገሩ ለወገኑ የሚችለውን ለማድረግ 1 ዶላር አንድ ቡና ማይገዛም እውነት ለመናገር በቀን አንድ ቡና በሱ ምትክ ለሀገር ህዝብ የሚጠቅም ከሆነ ማታረግበት ምንም ምክንያት አይታየኝም። ኦፍ ኮርስ እነዚህ ነገሮች እንዴት ነው የምናደርገው? አንዳንድ ነገሮች ግልጽ ያልሆኑ አሉ። ምክንያቱም አንድ ነገር ለመስራት ስትፈልግ ተአማኒነት ያስፈልጋል። ማን ነው ይሄን ራን የሚያደርገው? እንዴት ነው ራን የሚደረገው? እንዴት ነው ስራ ላይ የሚሆነው? እነዚህ ነገሮች ለመወያየት ዛሬ ስብሰባ ላይ ተወያይቶ መወሰን እንኳን ባይቻል መረዳቱ መካሄድ አለበት። ግን አንዳንድ ነገሮችን ማሳሰቢያ መስጠት ይቻላል። ይሄ ነገር እንዲህ ቢሆን ምክንያቱም 1 ዶላር ሴይ 1 ሚሊዮን ኢትዮጵያ ያለን በል ከ1 ሚሊዮን በላይ ነው ያለው እንደው እሳቸው እንዳሉት አሳጥረን 1 ሚሊዮን እንበለው በወር 30 ሚሊዮን ዶላር ነው። ያ ደግሞ ወደ አመት ሲተረጎም 360 ሚሊዮን ዶላር ነው። ያ ብር ለኢትዮጵያኖች ትልቅ አገልግሎት ይሰጣል። ያንን ደግሞ በተገቢው ስራ ላይ እንዲውል ካልተደረገ አሁንም ለሚቀጥለው እምነትን ያጠፋል፣ መጠራጠርን ያጠፋል። እነማን ናቸው ያንን ራን የሚያደርጉት? ቦርዱ ማን ነው? ማን አቋቋመው? እነዚህ ነገሮችን ሐሳባችንን እንኳን ለማቅረብ መቻል አለብን። ግን ዋናው ቁም ነገር ለመረዳት መዘጋጀት አለብን። ምክንያቱም በዲሞክራሲ የምን ይያልን እየጮህን ሀገሪቱ መነቃነቃቀቷት ጠቅላይ ሚኒስቴሩ የዞሩ እርዳታ ልመና ሲሄዱ እኛ ዝም ብለን ማየቱ ትክክል አይመስለኝም። በሌላ በኩል አንዳንድ ደግሞ የሚያጠራጥሩ ስራዎችም እርምጃዎች ሲወሰዱ እናያለን በጠቅላይ ሚኒስትር አብይ በኩል። ያንንም ደግሞ ምንድነው ብሎ መጠየቅም መቻል አለበት። ምክንያቱም ከቆየ በኋላ አንድ ነገር ስር ከሰደደ በኋላ መመለሱ ያስቸግራል። አንዳንድ የሚሾሙ ሰዎች ለምሳሌ በምንድነው እሱ መደመር በስመ መደመር ጅብንና አህያን አብራቹ ተደመሩና ኑሩ ማለት ተፈጥሮን መካድ ነው። ጅብ የራበው ለታ መዘንጠሩ አይቀርም። ያችን ምስኪና አህያ ገንዶ እንደሆነ ከራበው ከሆዱ በላይ ምንም ነገር የለም። አሁን ለምሳሌ አንዳንድ ሰዎችን በጣም ነው የሚያስፈራኝ። አቶ ሽፈራው ሽጉጤ በስንትና ስንት ሺ በአስር ሺዎች የሚቆጠሩ 50 መቶ ሺ የሚቆጠሩ የአማራ ተወላጆችን በባዶ እግራቸው ምንም ሳይይዙ ከኖሩበት ሀገር አፈናቅለው ህፃን፣ አሮጊት፣ ሽማግሌ፣ አዛውንት ሁሉን ያባረሩ ሰውና በየመንገዱ ጅብና ሌላ ወሬ እንዲገላቸው በመሽታ እንዲሞቱ ያደረጉን ሰው እንደገና ሹመት መላክ። ሌላው ደግሞ በጣም ትግራይ የገባኝ ትናንትና አሜሪካ የነበረው አምባሳደር የኢትዮጵያ ብዙ ጦርነት ከኢትዮጵያኖች ጋር በአሜሪካ ውስጥ የተደረገ ጦርነት ከሳቸው ጋር እሳቸውን ወደ የሚሰሩትን እርምጃ የሚቃወሙት ለምሳሌ ምን ይላሉ? ጋዜጠኛ ኢትዮጵያ ውስጥ በሚጽፈው አይደለም የታሰረው በወንጀሉ ነው ቴሮሪስት በመሆኑ ነው ይያሉ ይከራከሩ የነበሩ ሰው ኢትዮጵያ ውስጥ በዚህ በችግሩ ምክንያት የቱሪስት ገቢ አልቀነሰም እንደውም ጨመረ ይያሉ አይን ያወጣው ውሸት የሚዋሹ ሰው ሰውየው እንደውም ምንድነው ስም ይወጣላቸው ምንጣፍ ጎታች ነው ያሏቸው ለመጣው ሁሉ የሚሰግዱ አድርባይ የመጨረሻ አድርባይ እንደሆኑ የሚያውቁ እነመለሱ ሁሉ እንትን ይያሉ ነው የሸውማቸው እንጂ ሰውዬ ጭራሽ አሁን የምንድነው የንግድ ባንኩ ሰብሳቢ አድርገው ሲጠሯቸው እንዴ ይሄ ገንዘብ ዳያስፖራው እዛ የሚያስቀምጠው ከሆነ እሳቸው ሊወስኑበት ነው ይሄን ገንዘብ ዳያስፖራው በየት በኩል ነው የሚወስነው እንዴት ነው ሐሳቡስ መስጠት የሚችለው እነዚህ ነገሮችን በአጽንኦ መመልከት ያስፈልጋል። ምክንያቱም ችግሩ እኛ ኢትዮጵያኖች አንድ ነገር ስንወድ ኤክስትሪምሊ ላይን ሰቅለውና ጥፋት የጠፋለታ የመሰለን ጊዜ ጥፋት ነው ብለን ከመሰለን እታች አውርደን እንከሰክሰዋለን። ይሄ ከመሆኑ በፊት የምንደግፈውን የምንወደውንም በምክንያት አላደለም ዝም ብሎ በስሜታዊነት የሀገርና የህዝብ ፖለቲካ በስሜታዊነት አይሰራም። በምክንያት እኔ 100% ደግፋለሁ ይሄ ገንዘብ መሰብሰብ መረዳት አለበት። እንደውም ትዝ ይለኛል እንትን አይሆንብኝና በአለፈው የኢትዮጵያኖች የድጋፍ ሰልፍ ላይ አጭር ንግግር አርግተብዬ ያደረኳት ሁለት ነጥቦች ናቸው። አንደኛው ሐሙስ ቀን ነው ሰመሰ የተደረገው ያልኩት ምንድነው የኢትዮጵያ ኢኮኖሚ መጨረሻ ደቆ ደቆ ባዶ ስለሆነ ማድረግ ያለብን በዳያስፖራ ያለን ኢትዮጵያኖች ይሄንን የኢኮኖሚውን ችግር ለመርዳት ያቅማችንን በኢንቨስትመንትም ይሁን በእርዳታም ይሁን ማድረግ አለብን። ያችን እቺ ነው ትልቁ አነጥብ። እንዳልኩት በማግስቱ ጠቅላይ ሚኒስቴሩ ፓርላማ ላይ ንግግር ሲያደርጉ ለዳያስፖራው እንደውም የቤት ስራ ሰጡት 1 ዶላር አምጧል። ይሄ የግድ ኢትዮጵያን ከሚል የሚጠየቅ ነው። ይሄን ስናደርግ ግን እምንሰራው ስራ ሁሉ ህጋዊ በሆነ መንገድና ህግን በተከተለ መንገድ ምንድነው እሱ ትራንስፓረንሲ ባለበት መንገድ መሆን አለበት። አለበለዚያ ላንድ ወር ላንድ አመት የተወሰነ ገንዘብ ብናዋጣ ቀጣይነት ሊኖረው አይችልም እምነት ከለለን እና ይሄንንም እንዋያያለን በየተ ስፋራጋለው። ግን ኢትዮጵያዊ በዛሬው በጥራው ስብሰባ ላይ ከ14 ሰዓት ጀምሮ በነገራችን ላይ ቀጠሩ መከበር መቻል አለበት። ሌላው አንድ ማፍርበት በኢትዮጵያዊነት ከማፍርበት አንዱ ምንድነው ይሄ ቀጠሩ ባክ ይደርሳል የሚሉት ነው። 14 ሰዓት ከተጠራ 14 ሰዓት ይጀምራል። በመጡ ሰዎች ተጀምሮ በመጡ ሰዎች ያልቃል። ይሄ ቀስ ብሎ ይጀምራል የለም መቆም አለበት። እንዲህ አይነት ባህል የኛ ባህል መሆን የለበትም። አስቀያሚ ባህሎችን ማባረር አለብን። ስለዚህ በ14 ሰዓት ኢትዮጵያ ነው የተገናኝተው ምንድነው የምናደርገው? ዝም ብለን መመልከት አንችልም። አሁን እንደምሰማው ሰውየው ቢጨንቃቸው ሳውዲ አረቢያን በብድር ቤንዚን ስጡኝ እስከማለት ደርሰዋል። ባለፈው ሰምተናል የአረብ ኤሚሬት 1 ቢሊዮን ዶላር አምጥቶ ሰጣቸው። እንግዲህ ተመልከት ምን ያህል በልመና ስር እንዳለን እነዚህ ሰዎች እንዴት አድርገው አፈር ድሜት እንድትበላ አድርገው ግጠዋት እንደሄዱ እነዚህ ሰዎች በየአመቱ 11% ኢኮኖሚው አድጓል ይሉናል፣ ግን ግጠዋት ባዶ ሆና ተቀምጣለች። አሁንም የተረፈችውን በስርቂያ በዝርፎት በዝርፊያ ሊያሶጡ ይሞክራሉ። ኢትዮጵያ ውስጥ እኮ በህግ ምንም የሚሰራ ነገር የለም። ቀላል ነገር አይደለም። ዶክተር አብይ የገጠማቸው ሪሊ በጣም ከባድ ነው። ኢትዮጵያ ውስጥ በአንድ ጄኔሬሽን የሚፈታም ችግር አይደለም። ለዚህ እርዳታ ያስፈልጋቸዋል። ግን እርዳታውን የምንሰጠው የኢኮኖሚ ማለት አይደለም ብቻ አይደለም፣ ማንኛውም እርዳታ ያስፈልጋቸዋል። ግን ይሄን እርዳታ ስንሰጥ እንዴት ነው ትራንስፓረንት በሆነ መንገድ መሆን አለበት። በስሜታዊነት ያደረከው ነገር ነገ አንተንም ያናድድሃል። ያ እንዳይሆን ይሄ ነገር እንዲህ ነው ይሄ ነገር እንዲህ ቢሆን ሐሳብ ማቅረብ መቻል አለብን። ይሄን ማለት ፈልጋለሁ። ሌላው እንግዲህ በሚቀጥለው ሳምንት ሌላ ስብሰባ አለን። የኢትዮጵያ ድምጽ ሬዲዮ 25ኛ አመቱን ዩቤልዩ የሚያከብርበትን ሁኔታ በመዘጋጀት ላይ ነን እና በሚቀጥለው ሳምንት በ14 ሰዓት እዚሁ በኢትዮጵያ ኮሚኒቲ ሎካል ፈጣሪ ይመስገን ለጊዜውም ቢሆን ሎካል አለን እየተሰባሰብን ደስታችንን ችግራችንን ሀዘናችንን የምንወያይበትና እዛ በ14 ሰዓት ተገኝታችሁ የኢትዮጵያ ድምጽ ሬዲዮን ኮሚቴ ተቋቁሟል። ይዘይ ኮሚቴ እዛ ውስጥ ያላችሁበትም የሌላችሁም ኢትዮጵያኖች በሙሉ ይሄ ሬዲዮ መኖር አለበት። 25 ዓመት እየታገለ እስከዚህ ደርሷል። ከእንግዲህ በኋላስ እንዴት ይስራ ይኑር አይኑር ምንድነው ጥቅሙ ጉዳቱ የሚለውንም ለመወያየትም ሆነ አመት ባሉን እንዴት አድርገን ከአዲስ አመት ጋር እንደምናከብረው ለመወያየት እንድትገኙልን በአክብሮት እንጠይቃለን። ለሚከተለው ሳምንት እሁድ ማለት ነው በ14 ሰዓት። ስለዚህ ዛሬ በ14 ሰዓት የአንድ ብሩን የዶክተር አብይን እንዴት እንደምንረዳ እንዴት አድርገን እንደምናቀነባብረው ለመወያየት በሚከተለው ሳምንት ደግሞ የኢትዮጵያን 25 ድምጽ ሬዲዮ 25ኛ አመትና የሬዲዮኑን 25ኛ አመትና የአዲስ አመትን በጋራ ለማክበር ማለት ነው። እንግዲህ ይሄን ካልን በኋላ አንድ ሙዚቃ እናሰማቸውና ሁለት ማስታወቂያዎች አሉ። አንድ የቴዲ አፍሮ ነው፣ አንድ ደግሞ የሉዋም ሉዋም አፍሮ። ሁለቱም አፍሮ አፍሮ ነው። ቴዲ አፍሮ ሉዋም አፍሮ በጣም አሪፍ
የሁለቱ ያንድ ልጅ
እንግዲህ እናጣራለን።
ሱ ሙዚቃን እንጋብዛለን። ያው እንግዲህ አህመድ ምናልባት ከመሽጋገራችን በፊት ያንተንም ሐሳብ አለ በጣም ጠቃሚና እጅግ በጣም ወደ ኋላ ለነሉ ሁለት ልናስበው የማይገባ ጉዳይ ነው። እኛ ቁጭ ብለን የሚሰሩ ስተቶች ሲኖሩ መንቀፍ ራሱ ስተት ነው ብዬ ነው ማስበው። የለውጡ አካል የለውጡ ሂደት የለውጡ ተባባሪና የለውጡ አጋዥ መሆን መቻል አለበት። ቀደም ለማለት የሞከርኩት አለ መግቢያችን ላይ አንድ እንጨት ብቻውን አይነድም። ዶክተር አብይ ምን ያክል እየተጠመዘዘ ያለ ፖለቲካ ምስቅልቅል ውስጥ ገብተው እቺን ሀገር ለማስተካከል እየሞከሩ እንዳለ መገንዘብ ያለብን ሁኔታ ይመስለኛል። ማን ደግፋቸው ምን ጣላቸው ሰዎች ስልጣን ሲይዙ እናያለን። ከዛ በስተጀርባ ያለው ጫናና ፕሬዠርስ ምንድነው? ሪሊ ገብተን ማየት ልብ ሆደ ሰፊ መሆንና ስተት ሲኖር ደግሞ ለመደገፍ ከጎን ለመተቸት ሳይሆን ለመደገፍ ከጎን መቆም ያለብን ሁኔታ አለ። የኢኮኖሚ ሳቦታጁ የምታየው ነው። ኢትዮጵያ ሀገራችን የብዙ ሀገር የተሻለ ኤክስፒሪየንስ አለ ብዬ አስባለሁ። በእንደዚህ አይነት እውቀቶች ምንድነው የብዙ ሀገራቶች የለውጥ እንደዚህ አይነት ሪቮሉሽን ስኬታማ የማይሆነው በኢኮኖሚ ችግር ምክንያት ነው። ብዙ ሀገራቶች እንደዚህ አይነት ውጥንቅጥ ውስጥ ሲገቡ ኢኮኖሚያቸው በጣም ይጎዳና ማገገም ሳይችሉ ይቀራሉ። መልካም የለውጥ ሂደቶች በኢኮኖሚ ችግር ወደ ኋላ ተመልሰው ይጎተቱና ለአምባገነኖች እድል ይሰጣል። አሁንም ይህ ህዝብ ተመልሶ ያ አምባገነን ቀንበር ስርዓት ላይው ላይ እንዳይወድቅበት መደገፍ ማገዝ አለበት በተለይ በኢኮኖሚው እና የዛሬውንም ለማበረታታት ነው ሁላችንም ሀገራችን ያገባናል ይመለከተናል ምን ነው ሰዎች ጥፋት ሲኖር ጠፍቷል ለማለትም ብቻ ሳይሆን ወደ መልካም ጎዳና የሚያስኬድን ነገሮችን መተን በአካል ተሳትፈን ሪሊ አስተዋጽኦ ማድረግ እንችላለን ለማለት ያክል ነው ሙዚቃችን ከኋላ ይለቀቃል አንድ ሙዚቃ ሰምተን አንተ ያልከው ወደ አልከው ፕሮግራማችን እንቀጥላለን ያ
በጣም ቆንጆ
ዘመን ቢለዋወጥ ያው ሽሮ ሜዳ ነው እሳቸው ባራዳ ደጃችሁ ሜዳን ቆ አንቺም ባገር ልብስሽ መገኛሽ ቦሌ ነው ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ እሷ ሜዳ ተውባ አምራ ቀድማ ማንዳ ዘንቀት ዘንቀት ከትትል ተረማምዳበት መንገዱ ሲገናኝ ጉልበት እንግዳ ነገር የማላውቁ ስሜቱን ካለፈው ዘመን ተቀባይ ናት ከዚህም ዘመን አሻጋሪ ሁለቱም ላብላ አስተራቂ ናት ዘዋሪ አንቺ ሸገሬ ሁላገሬ ሹላገሬ አንቺ ሸገሬ ሁላገሬ ሹላገሬ አንቺ ጎረዳ ውበት ካንቺ ወሰገዳ አንቺ ጎረዳ ውበት ካንቺ ወሰገዳ የሸገራ ጎንጆ ድንቤባት ሁሉ አይኖች ተረልቀው ወደ አንቺ ያደሉ ወጣት አዋቂውም ልጃይ ጎረምሳ ሁሉ ሲከተልሽ ለገና ሲሰንሰ ሸሞልባኒ በሄድሽ በዳሩን ቡን ሲፈታልሽ አልቤን መንሽሩ እንደው መላገጡ ጠፋው መላውሉ ሄዶ ማይመለስ አንቺን ያለው ሁሉ አንቺን ያለው ብዙ ጎበዝ ጎበዝ ያገር በሊያዝ ነገር ማርካ ስፍል አለቃና ምንዝር ፋኖ 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 ባባው አንቺ ማርኮ ማኖ የተሰማ ኡየ ገሰ 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 ሁሉ ባሳብ ሰረገላ ከብቶ ካንቺ እየደረሰ ከፋው ግማ ያፈሰ ድግስ ባነባሉ እንጂ ማዶ እየጨሰ
አፍሮ የውበት ሳሎን ቁጥር 2 አገልግሎቱን ከፍ በማድረግና በማስፋት የወንዶችም የቁንጅና ሳሎን በመክፈት በሰፊው ስራውን ጀምሯል። በዚህ መሰረት የወንዶች ወገኖቻችንንም የተፈጠሩ ቁንጅናቸውን በበለጠ በጸጉር ማስተካከልና በሌሎችም ሙያዎች የበለጠ ለማዳበር ተዘጋጅቶ ሉዋም አፍሮ ይጠብቃቸዋል። አድራሻ ቮርበሪስ ፕላን 27 በበለጠ ለመረዳት 073-929-9850 ደውሉ። እደግመዋለሁ 073-929-9850 ደውሉ። ሉዋም አፍሮ የቁንጅና ሳሎን።
ሲጠበቅ ነበር። አንጋፋው ቴዲ አፍሮ አቡጊዳ ባንድ በመታጀብ ኢትዮጵያ ወደ ፍቅር ከሚያን ኮንሰርት በስቶክሆልም ከተማ ላይ ያቀርብላችሁ ተዘጋጅቷል። አንድ ቅዳሜ ኦገስት 11 2018 ዓ.ም ሰዓት 22 ሰዓት ጀምሮ ከሌሊቱ 3 ሰዓት ድረስ ቦታ አኔክስስ ግሎባል አሬና ቶናልባና ግሎባል። የመግቢያ ትኬቶን www.axs.com ገብተው በመግዛት ካሁኑ ቦታውን ያረጋግጡ። ለበለጠ መረጃ በድረገጻችን www.salam.se ተመግባት ያገኛሉ። አዘጋጅ ሰላም። ዜና ለሙዚቃ አፍቃሪዎች በሙሉ ለረጅም ጊዜ ሲጠበቅ የነበረው አንጋፋው ቴዲ አፍሮ በአቡጊዳ ባንድ በመታጀብ ኢትዮጵያ ወደ ፍቅር የተሰኘውን ኮንሰርት በስቶክሆልም ከተማ ላይ ያቀርብላችሁ ተዘጋጅቷል። ቀን ቅዳሜ ኦገስት 11 2018 ዓ.ም ሰዓት 22 ሰዓት ጀምሮ ከሌሊቱ 3 ሰዓት ድረስ ቦታ አኔክስስ ግሎባል አሬና ቶናልባና ግሎባል። የመግቢያ ትኬቶን www.axs.com ገብተው በመግዛት ካሁኑ ቦታውን ያረጋግጡ። ለበለጠ መረጃ በድረገጻችን www.salam.se ተመግባት ያገኛሉ። አዘጋጅ ሰላም።
Hey, sasala, apa ko na tanda.
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። እንግዲህ አድማጮቻችን በዛሬው የተጠራው ስብሰባ ላይ ማለትም ዶክተር አብይ አህመድ እያንዳንዱ የዳያስፖራ አባል $1 በቀን ይርዳታ ለሀገሩ ለእናት ሀገሩ ያርግ የሚለውን በተመለከተ ለመወያየት በኢትዮጵያ ኮሚኒቲ ሴንተር ማለትም ቦርበሪ በሚገኘው በኢትዮጵያኖች ማዕከል ከቀኑ 14 ሰዓት ጀምሮ ስብሰባ የሚደረግ መሆኑና ስለዚህ ጉዳይ እንድንወያይና እንዴት እንደምንረዳ እንዴትስ ማቀናበር ይቻላል ወዘተ የሚሉትን ባጭሩ ለመወያየት እንድትገኙ በአክብሮት ተጠይቃቸዋል። ሌላው በሚቀጥለው ሳምንት እሁድ በዚሁ በኢትዮጵያኖች ኮሚኒቲ አዳራሽ ቦርበሪ ሴንትሩም በሚገኘው ማለት ነው የኢትዮጵያ ድምጽ ሬዲዮን 25ኛ አመት ኢዮቤልዩና እንዲሁም የኢትዮጵያን አዲስ አመት ለማክበር በሚደረገው ዝግጅት ላይ ተካፋይ ለመሆን በተለያየ መንገድ በኢኮኖሚ በሐሳብ በጉልበት በሞራል ምን መድረግ እንዳለበት ዝግጅቱ ምን ይመስል 25ኛ አመት ቀላል አይደለም ትልልቅ እንግዶች ይመጣሉ የትምርት የስዊድን የትምርት ሚኒስቴር ወይ ከፍተኛ ትምርት ሚኒስቴር ይመጣሉ የተከበሩ አና ጎሜዝ ይመጣሉ እነ እስክንድር ነጋ ይመጣሉ እነ ተመስገን ሁሉ ይመጣሉ ሌሎችም ትልልቅ እንግዶች ገና ይመጡ ስላሉ ይሄንን እንዴት አድርገን እናክብረው የሚለውን በጋራ ኢትዮጵያኖች በስዊድን ያለነው የምንሰራውን ስራ ለተመልካቾቻችን ለእንግዶቻችን ምን አይነት ህብረተሰብ እንደሆነ ለማሳየት እንድንችል ተጋግዘን በሚከተለው ሳምንት ለመወያየት በዚሁ በ14 ሰዓት ተጠርታችኋል። ባክብሮት እንግዲህ በሚከተለው ሳምንት እንደምትገኙ ባለሙሉ ተስፋ ነን። ፕሮግራማችን እስከ 6 ሰዓት ይቀጥላል። ከጥቂት ደቂቃዎች በኋላ ዜና እናሰማችሁና ወደ ስፖርት ፕሮግራማችን እንዞራለን። ከዛ በኋላ ደግሞ እንግዲህ የተባበሩት መንግስታት ድርጅት ባለስልጣን የነበሩትን አቶ ባይሳ ዋቆዮን በቀጥታ በስልክ ከጄኔቫ እናነጋግራቸዋለን። ስለ ሰላም አፈጣጠር ወይንም ደግሞ ሰላምን እንዴት ማስፈን ይቻላል? ችግሮችን እንዴት መፍታት ይቻላል? ኢትዮጵያ ውስጥ ያለውን ችግር እንዴት ያውታል? ምንስ መደረግ ያለበት የሚለውን ለመወያየት ከሳቸው ጋራ በቀጥታ ከስፖርቱ ፕሮግራም በኋላ ውይይት እንደምናደርግ በዚሁ አጋጣሚ እንገልጽላችኋለን።
እንደምናረፈዳችሁ አድማጮች ከረፈዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ ሰምንቷ በዜናዎች ከተለየ ይሰማሉ። ኢትዮጵያና ኤርትራ በቅርቡ የደረሱትን የሰላም ስምምነት ተከትሎ ይህንኑ የሰላም ሂደት የሚያጠናክር ታላቅ ሰላማዊ ትዕይንት በስቶክሆልም ሴንትራል ሰርክል ቶሪ ተካሂዷል። ባሳለፍነው ማክሰኞ ይኸው የኢትዮጵያና ኤርትራ ኮሚኒቲዎች በጋራ ባዘጋጁት ልዩ ፌስቲቫል ላይ በርካታ ኢትዮጵያውያንና ኤርትራውያን በሰንደቆቻቸው አሸብርቀው በመገኘት ደስታቸውን ሲገልጹ አምሽተዋል። የሁለቱም ኮሚኒቲ ተወካዮች ንግግር ያሰሙ ሲሆን ይህ የመጀመሪያው ፈርቀዳጅ ፌስቲቫል በቀጣይ ተጠናከረ መልኩ በልዩ ልዩ ሁኔታዎች እንደሚቀጥል አስረድተዋል። ለበዓሉ የኤርትራ ኮሚኒቲ ሙዚቃ ባንድ የተለያዩ የአማርኛና የትግርኛ ጣዕመ ዜማዎችን በማሰማት ለበዓሉ ልዩ ድምቀት መስጠቱም ታውቋል። በአማራ ክልል በአሁን ወቅት ሌላ ኃይል ጣልቃ ገብቶ በኃይል ወይንም በስውር ችግር የመፍጠር አቅም እንደሌለው ርዕሰ መስተዳድሩ አቶ ገዱ አንደርጋቸው ገለጹ። ርዕሰ መስተዳድሩ ሁሉም አቅም በራሳችን እጅ ስላለ የሕግ የበላይነትን የማስከበር ስራው በእኛ ብቻ ይወሰናል ሲሉ ተናግረዋል። ከዚህ በፊት በነበሩ ሁኔታዎች የሰብአዊ መብት ጥሰቶችና ሌሎች ችግሮች ከክልሉ መንግስት ቁጥጥር ውጪ ነበሩ ሲሉ የተናገሩት ርዕሰ መስተዳድሩ በአማራ ክልል ችግሮች ቢፈጠሩ እንኳን በራሳቸው እንጂ በሌሎች የምናሳበባቸው አይደለም ሲሉ ነው ርዕሰ መስተዳድሩ አቶ ገዱ አንደርጋቸው ተናገሩት። አሁን ባለው ተጨባጭ ሁኔታ ሌላ አካል መጥቶ ጉዳት ማድረስ አይችልም፣ ስለዚህ በሌላ አካል የምናመካኝበት ጊዜም አይደለም ብለዋል። አቶ ገዱ ገለጻ ከዚህ በፊት ችግሮች ነበሩ፣ እነዛ የተፈጠሩ የሰባዊ መብት ጥሰቶችና ችግሮች ከክልሉ መንግስት ቁጥጥር ውጪ ነበሩ ሲሉ ነው የገለጹት። በአሁን ወቅት ግን በአማራ ክልል ላይ ሌላ ኃይል ጣልቃ ገብቶ በኃይል ወይም በስውር ችግር የመፍጠር ተግባር በእጅጉ ተዳክሟል ብለዋል። እናም ሁሉም አቅም በእጃችን ላይ ስላለን ወይንም የሕግ የበላይነትን የማስከበር ስራው በእኛ ላይ ይወሰናል ነው ያሉት። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንደርጋቸው በምስጋናና ድጋፍ ሰልፎች ላይ ሀሳብን ስለመግለጽ ነጻነትም ተናግረዋል። አቶ ገዱ በሰልፎች ላይ የህብረተሰቡን የለውጥ ፍላጎት አይተናል፣ ህዝቡም ያልፈለገውን ኮንነዋል ብለዋል። ይህም ሀሳብን በነጻነት የመግለጽ ህገ መንግስታዊ መብት መሆኑን እንደሆነ ነው የገለጹት። ምልክት የሌለበትን ባንዲራ መያዙና ፍላጎቱን መግለጽም መብቱ እንጂ ህገወጥ የሚያስብል አይደለም ብለዋል። ህብረተሰቡ ይዞት የወጣው ሰንደቅ ዓላማ ለምን ይዞ ወጣ በማለት ህገወጥ ነው ማለት አግባብ አይደለም ብለዋል። ይልቁንስ ጉዳዩን መመርመርና የህዝቡን ፍላጎት መስማት ይገባል ነው ያሉት። የአሮጌ ዘመን ቁማርተኞች በሚል ርዕሰ መስተዳድር ገዱ አንደርጋቸው ከዚህ ቀደም የገለጹበትን ሁኔታ ተጠይቀውም ለውጡን ለማደናቀፍ የሚፈልጉትና በኢህአዴግ ስራ አስፈጻሚ የተቀመጠውን አቅጣጫ ለመቀልበስ የሚሞክሩትን ለማውገዝ እንደሆነ ተናግረዋል። በሐረሪ ክልል ፖሊስ ኮሚሽን ግምጃ ቤት በተገኘው አጽም የተጠረጠሩ የፖሊስ አዛዦች በቁጥጥር ስር እንዲውሉ ውሳኔ ተላልፈዋል። በክልሉ ፖሊስ ኮሚሽን ግምጃ ቤት የተገኙትን አጽሞች ተከትሎ ባለፈው አርብ ሐምሌ 13 ቀን 2010 ዓ.ም የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ አበበ መምራቱ፣ ምክትል ፕሬዚዳንት ገቢሳ ተስፋዬ፣ የሐብሌ ሊቀመንበር አቶ ኦርዲን በድሪ፣ በኦህዴድ የሐረሪ ክልል ሊቀመንበር በአቶ ጀግናውና በሌሎች ባለስልጣኖች በተመራ መድረክ ላይ የቄሮ ተወካዮች፣ ሃይማኖት አባቶች፣ አባገዳዎች፣ የመንግስት ተወካዮች በተገኙበት ከፍተኛ ክርክር የተደረገ ሲሆን በመጨረሻም ከአመፁ ጋር በተያያዘ እጃቸው አለበት ተብሎ የተጠረጠሩት የሐብሊ ምክትል ሊቀመንበር አቶ ነብል ማሀዲ፣ የቀድሞ የሐረሪ ፖሊስ ኮሚሽን ኮሚሽነር አቶ አብዱል ፈታ አብዱል ቃድር፣ የሐረሪ ክልል ፖሊስ ኮሚሽነር ነስሮ አሊ፣ የክልሉ ልዩ ኃይል ዋና አዛዥ ኮማንደር አሊ በቁጥጥር ስር ውለው ምርመራ እንዲጠራባቸው በሙሉ ድምጽ ተወስኗል። በአስከሬኑ ላይ ምን መደረግ እንዳለበት ለመከታተል 11 አባላት ያሉት ኮሚቴ ሲቋቋም ለሰዎቹ ሐውልት በሚሰራበት ሁኔታም እንዲመቻች በፕሬዝዳንት ጽህፈት ቤት በነበረው ስብሰባ ላይ ወስነዋል። በሌላ በኩል ደግሞ የሐረሪ ክልል ህገ መንግስት እንዲሻሻል መወሰኑ ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል ከሩብ ክፍለ ዘመን በላይ ዘለቀውን ችግር በንግግር ለመፍታት ከአዲስ አበባ የተወከሉ የሃይማኖት አባቶች ሰሞኑን ዋሽንግተን ዲሲ ገብተዋል። ልዑካን ወደ አሜሪካ ከመቅናታቸው በፊት በቤተ መንግስት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ከአዲስ አበባ የመጡት ሃይማኖት አባቶች ሰሞኑን ዋሽንግተን ዳላስ አውሮፕላን ማረፊያ ሲደርሱ በውጭ የሚገኙ ብፁዓን አባቶችና ምዕመናን ከፍተኛ አቀባበል አድርገውላቸዋል። በዚህ ሳምንት የሚጀምረው የእርቅ ሂደት የሩብ ክፍለ ዘመን የዘለቀውን ችግር ይፈታል በሚል ታላቅ ተስፋ የተጣለበት ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ሲመጡ በዋሽንግተን ዲሲ ቆይታቸው ከፓትርያርክ ብፁዕ አቡነ መርቆሬዎስና ከሌሎች አባቶች ጋር እንደሚገናኙ መረዳት ተችሏል። ጠቅላይ ሚኒስትር አብይ አህመድ አባቶቹን በቤተ መንግስት ባነጋገሩበት ወቅት ታዋቂ ኢትዮጵያውያንም አብረዋቸው እንደነበሩ መረዳት ተችሏል። ከ10 ሚሊዮን ዶላር በላይ ገንዘብ ከሀገር ሊወጣ ሲል በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ ከብሔራዊ መረጃና ደህንነት ከአዲስ አበባና ከኦሮሚያ ፖሊስ ጋር ሆኖ ህብረተሰቡን ማዕከል ባደረገ መልኩ ባካሄደው ጥቂት ቀናት ዘመቻ ገንዘቡ ከሀገር ሊወጣ ሲል በቁጥጥር ስር መዋሉን ገልጿል። በተለይ በአዲስ አበባና በአዲስ አበባ መውጫቸው እንዲሁም በሞጮና በአዳማ መካከል ነው ዶላሩ በቁጥጥር ስር የዋለው ብሏል። ሰሞኑን በተከታታይ ቀናት ጥናት ላይ ተመርኩዞ በተካሄደው ዘመቻ ከ1000 በላይ የነፍስ ወከፍና የቡድን ጦር መሳሪያ እንዲሁም 80000 የሽጉጥና ክላሽ ጥይቶች ወደ አገር ሊገቡ ሲሉ በቁጥጥር ስር መዋላቸውን የፌደራል ፖሊስ ኮሚሽን ጀነራል ዘይኑ ጀማል ተናግረዋል። ከገንዘቡ ተጨማሪ በህገወጥ ድርጊት ላይ የተሳተፉ ግለሰቦችን ፖሊስ በቁጥጥር ስር አውሎ ምርመራ ያደረገባቸው መሆኑን ኮሚሽኑ ተናግረዋል። ከ10 ሚሊዮን ዶላር በላይ ከሀገር ሊወጣ ሲል የጦር መሳሪያ ደግሞ ወደ ሀገር ውስጥ ሊገባ ሲል መያዙ በሀገሪቱ ኢኮኖሚ ላይ ጫና ለመፍጠርና ሀገራዊ አለመረጋጋትን ለመፍጠር ያለመ የተቀናጀ ስራ መሆኑን ተገንዝቦ ፖሊስ ጥልቅ ምርመራ ያደረገ መሆኑንም አመልክተዋል። ህብረተሰቡ የሀገሪቱን ኢኮኖሚ ሰላምና ለመረጋጋት በሚደረገው ጥረት አሁንም ከፖሊስ ጎን ሆኖ የተለመደ ትብብር ማድረጉ እንዲቀጥል ኮሚሽነር ዘይኑ ጥሪ አቅርበዋል። ከዚህ በኋላ በተመሳሳይ መልኩ በጥናት ላይ ተመሰረተ እርምጃ እንደሚወሰድም ተመልክቷል። ኤርትራ ጦሯን ከኢትዮጵያ ድንበር አካባቢ ማስወጣት መጀመሯ ተዘገበ። ኤርትራ ጦሯን ከኢትዮጵያ ድንበር አካባቢ ማስወጣት መጀመሯን ሮይተርስ እንደዘገበው ኤርትራ ጦሯን ከድንበር ማስወጣት የጀመረችው የቀረበውን የእርቅ ስምምነት ተግባራዊ ለማድረግ ያላትን ፍላጎት ለማሳየት ነው። ምክትል ኤታማዦር ሹሙ ብርሃኑ ጁላ ኢትዮጵያን በተመሳሳይ መንገድ ጦሯን ከድንበር ለማስወጣት የጠቅላይ ሚኒስትር አብይ አህመድን ውሳኔ እየጠበቁ መሆናቸውን የኤርትራ ፕሬስ ዘግቧል። ኤርትራ ጦሯን ማስወጣቷ በአካባቢው ሰላምና መረጋጋት ለማስፈን ቁልፍ እርምጃ ተደርጎ መወሰዱ ታውቋል። በቅርቡ የሁለቱ ሀገራት መሪዎች አስመራና አዲስ አበባን በጎበኙበት ወቅት በሁለቱ ሀገራት መካከል ያለው ግጭት በይፋ መቆሙ ተናግረው ነበር። በሌላ በኩል በሁለቱ ሀገራት መካከል የአየር ትራንስፖርት ሲጀመር የየብስ ትራንስፖርትም በቅርቡ እንደሚጀመር ተዘግቧል። በሌላ ዜና ፕሬዝዳንት ኢሳያስ አፈወርቂ ትምህርት ሚኒስትሩን አቶ ሰመረ ርዕሶምን በኢትዮጵያ የኤርትራ አምባሳደር አድርገው ሾመዋል። የሚኒስትርነት ቦታቸውን ይዘው ቆያሉ የተባሉት አቶ ሰመረ ከዚህ ቀደም በአሜሪካ የኤርትራ አምባሳደር እንዲሁም የኤርትራ ማዕከላዊ ክፍል አስተዳዳሪ ሆነው ማገልገላቸው ታውቋል። በኢትዮጵያ በኩልም አቶ ሬድዋን ሁሴን በኤርትራ የኢትዮጵያ አምባሳደር ሆነው መሾማቸው ተዘግቧል። የአዲስ አበባ ከንቲባ የነበሩት አቶ ድሪባ ኩማን የሚተኩ ሹም በከተማው አስተዳደር ምክር ቤት ተሰይመዋል። በምክትል ከንቲባ ማዕረግ አዲስ አበባ እንዲያስተዳድሩ በከተማው አስተዳደር የተሾሙት ኢንጂነር ታከለ ኡማ ናቸው። የአዲስ አበባ ከተማ ከንቲባ የነበሩት አቶ ድሪባ ኩማ በቅርቡ አምባሳደር ሆነው መሾማቸው ይታወሳል። የአዲስ አበባ ከተማ ምክር ቤት ሰሞኑን ባካሄደው ልዩ ስብሰባ ኢንጂነር ታከለ ኡማን ምክትል ከንቲባ በማድረግ ሾሟል። ኢንጂነር ታከለ ከንቲባ ሆነው ያልተሾሙት የምክር ቤት አባል ስላልሆኑ ነው ተብሏል። እና ምክትል ከንቲባ አቶ ድሪባ ኩማን ተክተው እንደሚሰሩ ነው የተገለጸው። በአዲስ አበባ ከተማ አስተዳደር ደንብ መሰረት የምክር ቤት አባል ያልሆነ ሰው ከንቲባ ሆኖ ሊሾም አይችልም። ኢንጂነር ታከለ ኡማ ከዚህ ቀደም የሱሉልታ ማዘጋጃ ቤት ኃላፊ እንዲሁም የወለታ ከተማ ከንቲባ ሆነው ማገልገላቸው ሲነገር የአዲስ አበባ ምክር ቤት በምርጫ ከተሰየመ 5 ዓመት ቢሆንም አሁንም ስልጣን ላይ ይገኛል። አገልግሎቱን ያጠናቀቀው የአዲስ አበባ ምክር ቤት አሁንም በስራ ላይ የሚገኘው በወቅቱ መካሄድ የነበረበት የክልልና የአካባቢ ምርጫ በጸጥታ ችግር ምክንያት ህገ መንግስቱን ተጥሶ በመረዘሙ መሆኑ ተዘግቧል። ይህ ከሆነ በኋላም ፓርላማው የምክር ቤቱን ስልጣን የመረዘሚያ አዋጅ በማውጣት ለአንድ አመት እንዲራዘም አድርጎታል። ለአዲስ አበባ ምክር ቤት ከንቲባነት የባዴኑ ዶክተር አምባቸው መኮንን ታጭተዋል ተብሎ ሲነገርም ቆይቶ ነበር። ይህም በመሆኑ አዲስ አበባ በኦሮሚያ ክልል የምትገኝ በመሆኑ እንዴት ከወዴድ ይመጣል በሚል ጭቅጭቅ የፈጠረ ጉዳይ ሆኖም ቆይቷል። በመጨረሻም ኢንጂነር ታከለ ኡማን ከወዴድ በመምረጥ ምክትል ከንቲባ አድርጎ ሾሟል። የአዲስ አበባ ጉዳይ ከኦሮሚያ ጥቅም አንጻር ልዩ መብት ያስፈልጋል በመባሉም አሁን በዚህ ዙሪያ ያልተፈታ ችግር ተደርጎ እንደሚወሰድ ሲነገር፣ ብዙዎቹ እንደሚሉትም የአዲስ አበባ የሁሉም ብሔር ብሔረሰቦች መቀመጫና የፌዴራል ከተማ በመሆኗ ልዩ ጥቅም የሚለውን ሀሳብ የሚቃወሙ ናቸው። በመጨረሻም በዝነኛዋ ስዊድናዊት የህፃናት መጽሐፍት ደራሲ በሚስ አስትሪድ ሊንግሪ ተጽፎ ከፍተኛ ዝናን ያተረፈው ፒፒ ሎንግስትሮም የተሰኘው መጽሐፍ ወደ አማርኛ ተተርጉሟል። በስዊድናዊቷ የህፃናት መጽሐፍት ደራሲ በእመቤት አስትሪድ ሊንግሪድ የተጻፈችው ፒፒ ሎንግስትሮፕ እስካሁን ድረስ በ102 ልዩ ልዩ ቋንቋዎች መተርጎማ ይታወቃል። እነሆ አሁን ደግሞ ባለረጅም የእግር ሹራዋ ፒፒ ተብላ በአቶ ስሜነ ታምራት ወደ አማርኛ ተተርጉማና ታትማ ለህፃናት ማስተማሪያ ተዘጋጅታለች። ባለፈው ሳምንት ጁላይ 15 2018 ስቶኮልም ቨርበሬ በሚገኘው የኢትዮጵያን ኮሚኒቲ ወላጆችና ህጻናት በተገኙበት የፒፒን የአማርኛ ትርጉም መጽሐፍ የክብር እንግዳ ሆነው መርቀው የከፈቱት በስዊድን የኢትዮጵያ ድምጽ ሬዲዮ ሊቀመንበር አቶ አህመድ አሊ ናቸው። እርሳቸው መርቀው ከከፈቱ በኋላ ባደረጉት ንግግር እንደ ፒፒ በነጻው ህብረተሰብ የሚያድጉ ህጻናት ገና ከልጅነታቸው ጀምሮ በራሳቸውን እንዲተማመኑ ምቹ ሁኔታ ስላለ ኢትዮጵያውያን ህጻናትም ይህን አይነት እድል እንዲያገኙ መስራት ይጠበቅብናል ብለዋል። በወጣት በረከት ንጉሴ የፕሮግራም መሪነት በተካሄደው በዚህ የምረቃ ስነ ስርዓት ላይ የኢትዮጵያን ኮሚኒቲ በመወከል ዶክተር እንዳለ ከተፈው በበኩላቸው ኮሚኒቲ እንዲያለ በጎ ተግባራትን እንደሚያበረታታና እንደሚደግፍ ገልጸዋል። የመጽሐፉ የሽያጭ ስፖንሰር ሚስተር ራሽበርግን ፒፒ ወደ አማርኛ መተርጎማ ብቻ ሳይሆን አቶ ስሜነህ ልዩ ልዩ ጥያቄዎችን በታሪኳ መጨረሻ ገጾች ላይ አካቶ በማቅረብ አማርኛን ለማስተማር ተስማሚ አድርጎ አዘጋጅቷታል ብለዋል። በመጨረሻም የፒፒ ተርጓሚ አቶ ስሜነህ ታምራት በህፃናት የመብት ድንጋጌ መሰረት ህፃናት በሙሉ ነጻነት እንዲያድጉ የፒፒ ታሪክና ድፍረት ታላቅ አስተማሪ ይሆናል ብለዋል። አያይዘውም መጽሐፏን መግዛት የሚፈልጉ ወላጆች ወርበሬ በሚገኘው ኢትዮጵያ ኮሚኒቲ ወይም በስልክ ቁጥር 0762246806 በመደወል የሚያገኙ መሆኑን ገልጸዋል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከቀኑ 4 ሰዓት እስከ 6 ሰዓት በኢትዮጵያ አቆጣጠር የሚያስተላልፈውን ፕሮግራም እንደቀጠለ ነው። አሁን ከዚህ በመከተል የስፖርት ፕሮግራም ኃላፊያችን ደመቅ መኮንን ደመቀ እስቲ ስለ ዓለም የእግር ኳስ ውድድር ያጠናቀረውን እንስማ።
በሩሲያ አስተናጋጅነት ለአንድ ወር ያህል ሲካሄድ የሰነበተው የዓለም የእግር ኳስ ሻምፒዮና ውድድር ባለፈው እሁድ ሁለቱ የአውሮፓ ሀገሮች ፈረንሳይና ክሮሺያ ባደረጉት ውድድር ሲጠናቀቅ ፈረንሳይ ክሮሺያን 4-2 በማሸነፍ ከ20 ዓመት በኋላ የዓለምን ዋንጫ ለሁለተኛ ጊዜ ለመሳም በቅታለች። በዘንድሮው የሩሲያ የዓለም ዋንጫ ውድድር ብዙ አስገራሚ ክስተቶች የተከናወኑበት ሲሆን ከነዚህም ውስጥ እነ አይደፈር የሚባሉት ቡድኖች በጊዜ የተንኮታኮቱበት መሆኑ ልዩ ያደርገዋል። ታላቋ ጀርመን ከምድቧ ውራ በመሆን መባረሯ ዓለምን ያስገረመ ሲሆን እነ ኢኔስታንና ኮስታን የያዘችው ስፔን፣ ሜሲንና ኩንግ አጉዌረን የያዘችው አርጀንቲና፣ ሮናልዶን የያዘችው ፖርቱጋል ገና በመጀመሪያው የ16ቱ የጥሎ ማለፍ ውድድር ላይ ተሸንፈው መሰናበታቸው ዓለምን ጉድ አሰኝቷል። አንድም የላቲን አሜሪካ ቡድን ፍጻሜ ግማሽ ውስጥ አለመድረስ የአውሮፓን ሀያልነት ያረጋገጠበት ውድድር ነው ቢባል ማጋነን አይሆንም። አፍሪካውያኖቹም የሀገሪቷን ደጋፊዎች አንገት ያስደፉበት ውድድር ሲሆን አምስቱም የአፍሪካ ቡድኖች ከመደባቸው አለማለፋቸው ብቻ ሳይሆን በጨዋታቸውም ለውድድሩ የሚመጡን ሆነው ሳይቀርቡ ተሰናብተዋል። የዘንድሮ የፕሪሚየር ሊጉ ኮከብ የጎል አግቢ የሆነውን መሐመድ ሳላህን ይዛሄደችው ግብጽ በዜሮ ነጥብ መጨረሻ መሆኗ ብዙዎቹን አፍሪካውያኖች አሳዝኗል። ሴኔጋልና ናይጄሪያም በእጃቸው የነበረውን እድል አለመጠቀማቸው ሌላው አሳዛኝ ክስተት ነው። በአጠቃላይ ዋንጫውን በውድድሩ አቋሟ ያልዋዠቀው ፈረንሳይ መውሰዷ ይገባታል ሲያሰኝ፣ ለመጀመሪያ ጊዜ ለዓለም ዋንጫ ፍጻሜ የቀረበችው ክሮሺያም በፍጻሜው ጨዋታ ልምድ ማነስ ምክንያት ተሸንፋ ዋንጫውን ባታገኝም የዓለምን የስፖርት አፍቃሪ ልብን አግኝተዋል።
መኮንን
ሃሎ። አቤት። ይሰማል?
አላ
እኔ እሰማሃለሁ
ሃሎ ሃሎ
አቤት
ሃሎ
አድማጮች ከኢትዮጵያ ይቀጥሉ እየሰማነው ነው ያለ ነው ይቀጥሉ ይቀጥሉ
ሃሎ ይስማል
መኮን
ተሰማሃለው
ማን እንግዲህ ጥያቄ አለኝ ምንድነው አፍሪካኖች ከመደባቸው በሙሉ ሳይአልፉ የቀሩበት ምክንያት ምንድነው የቴክኒክ ነው የታክቲካ ለማወቅ ነው ወይንስ ምንድነው ድክመታቸው ምን ላይ ነው ባንታ አመለካከት
እኔ በእኔ አመለካከት እንግዲህ የኦርጋናይዜሽን ችግር ያለባቸው መስለኛል ተቀላላው ቡድን በአብዛኛው እንግዲህ መከላከል ላይ ተቆረ ጨዋታ ነበር የሚጫወቱት እሱም ቢሆን ኦርጋናይዝድ ሆነዋል ነበር እንትን የሚሉት የሚጫወቱት ከነበሩት የአፍሪካ ቡድኖች እኔ ሞሮኮ በመጨረሻው ከስፔን ጋር ያደረገችው ጨዋታ ማራኪ ነበር ያን ጨዋታ እንግዲህ በመጀመሪያዎቹ ሁለት ጨዋታዎች አድርጋው ቢሆን ኖሮ ዘልቃሜር ሲችል ነበር በተረፈ ያው ሴኔጋልና በተለይ ሴኔጋል በእጇ ላይ ነበረውን እድል ነው ያጣችው አሸንፋ መሄድ የምትችልበት ነበር በአጠቃላይ ጸባይ አጥተው ነው ሴኔጋሎች ይህን ውድድርም እንግዲህ ሊያልፉ አልቻሉት ከጃፓን ጋር በጎል ክፍያም በነጥብም በሁሉም ነገር እኩል ነበሩ ግን መጨረሻ ላይ ብዙ ቢጫ ካርድ ባየው በሚል ሴኔጋል ከጃፓን የበለጠ ቢጫ ካርድ ስላየች በዛ ምክንያት ተባረዋል እንግዲህ በጨዋታውም የለም ምንድነው ወይ አታምሪ ወይ አታፍሪ አይነት ነገር ነው በጨዋታውም የሉም በጸባዩም የሉም
ይሄ ውሳኔ ሲወሰን ከዚህ በፊትም ተደርጎ ነበር የፊፋ ህግ የሚወስናል
የፊፋ ህግ እንግዲህ በተለያየ ጊዜ ተለያየ ነው ያሁኑ የነበረው ምንድነው የመጀመሪያው ምንድነው ነጥብ ነው የሚታየው ሁለተኛው የጎል ክፍያ ነው የሚታየው በጎል ክፍያ ደግሞ እኩል ከሆንክ ሁለቱ ቡድኖች እርስ በርስ ያደረጉት ጨዋታ ይታያል በዛም ደግሞ እኩል ከሆንክ ጎልህ እንኳን እኩል ቢሆንም ለምሳሌ አራት አግብቶ አራት የገባበትና ሶስት አግብቶ ሶስት የገባበት ሁለቱም እኩል ናቸው ነገር ግን አራት ያገባው በማጥቃት ላይ ያተኮረ ኳስ ስለሆነ የሚጫወተው ለሱ አድቫንቴጅ ይሰጣል ሴኔጋልና ጃፓን ግን በሁሉም ነገር ላይ እኩል ነው የሆኑት ያው መጨረሻ ላይ ነው ይሄ ፌር ፕሌይ የሚለው ሄዶ ይሄ እኔ ዘንድሮ ነው ይሄንን ያየሁት በቢጫ ካርድ ምክንያቱም መጨረሻ ላይ እጣ ነበር የሚሆነው ኖርማሊ
እንታዲያ የነሱ አሰልጣኞች ወይም ደግሞ የነሱ ቡድን መሪዎች ይሄን ነገር መከራከር አልቻሉም ሌላው ቢቀርበት
አይ ይሄ ከውድድሩ በፊት ነው ይሄ ይገለጻል ከውድድሩ በፊት ተገልጿል ይሄ ነገርማ ተገልጿል
ይመጣብን ማለት ነው
አ ከውድድሩ በፊት ይሄን አውቀው ነው ሁሉም ቡድኖች የገቡት ስለዚህ ይሄንን አምናበት የገባው ውድድር አንተ ነህ ጸባህን አስተካክለህ መጫወት የነበረብህ
እነዚህ የአፍሪካን ነው እንትን የሚከነክነን የአፍሪካ ቡድን ተጫዋቾች በብዛት ውጭ ሀገር በአውሮፓ ፕሮፌሽናል ሆነው የሚጫወቱ ናቸው ምንድነው ለሀገራቸው ሲጫወቱ ለገንዘብ ሲጫወቱ ብቻ ነው የሚበረቱት ብዙዎቹ ኮከቦች እንደሆኑ እናውቃለን ለሀገራቸው ሲጫወቱ ምንድነው እንደዚህ የሚያደክማቸው
ያው እንግዲህ በጣም አስተን እንደነገርኩ ነው እዚህ የቅንብር ማጣቱን ወይ እንግዲህ ቡድን መሪና ያሰልጣኙን ተዛዝ አለማክበር ይሁን ምንም የምታየው ነገር የለም እዚህ ላይ እንግዲህ ከዚህ ቀደም በነበሩት የዓለም ዋንጫዎች እንግዲህ እዚህ ይላል ምራብ ጀርመን ያኔ ተሸንፋ በአልጄሪያ 2-1 የተሸነፈች ጊዜ ያን ያህል አልጄሪያ ፕሮፌሽናል ተጫዋችም አልነበራት ማጀርና ቢሎሚ ብቻ ነበሩ ያኔ ከዛ በኋላ እነ ካሜሩን አርጀንቲናን ሲያሸንፉ እነ ናይጄሪያ ደግሞ በአሜሪካ የዓለም ዋንጫ ጊዜ ሩብ ፍጻሜ ድረስ የደረሱበት ውድድር ያ ሁሉ እንግዲህ በዛ ጊዜ ያ እዛ ደረጃ ላይ ደረሱ አሁን ደግሞ ብዙ አፍሪካውያኖች በአውሮፓም ከፍተኛ ሊግ ውስጥ እየተጫወቱ ያለ ውጤታቸው እንደዚህ መሽቆልቆሉ ብዙን ሰው ነው ያሳዘነው በጣም
መኮንን ዞሮ ዞሮ መግቢያው ጭራሮ ነው የሚለው አበሻ አስተርት የኛ ያገራችን ጉዳይስ እንዴት ነው የእግር ኳስ ጉዳይ
የእግር ኳሱ እንግዲህ ምንም አይደለም ያው ለዓለም ዋንጫም እናስበውም አይደለም እንግዲህ ቀድሚያ ምስራቅ አፍሪካን እንግዲህ ዶሚኔት ማድረግ አለብን ከምስራቅ አፍሪካ እንግዲህ ወደ ዋና አፍሪካ ዋንጫ ነው መሄድ ያለብን። እዛ ቦታ ላይ ሳንደርስ ስለዓለም ዋንጫ ማሰብ በጣም አስቸጋሪ ነው። በነገራችን ላይ አሁን አዲስ አሰልጣኝ አግኝተዋል። አሰልጣኝ አብርሃም የየመንን ብሔራዊ ቡድን ለኤሽያ ካፕ ያደረሱ ትልቅ አሰልጣኝ ናቸው። እንግዲህ እሳቸው በ120,000 ብር መቀጠራቸውን በዚህ ሳምንት መገናኛ ብዙሃን ገልጸዋል። ምናልባት እንግዲህ ለውጥ የሚመጣ ከሆነ እናያለን በእግር ኳሱ።
ኦኬ መኮንን እጅግ በጣም እናመሰግናለን። እንግዲህ በተለያየ ጊዜ የቀረብክ በሬዲዮኑ ስለ ስፖርት ያለውን እንደምታስረዳልን ተስፋ እናደርጋለን። መልካም ቀን ይሁንልህ።
መልካም ቀን። እኔም አመሰግናለሁ።
የትም አይገኝም ይድና ሞክረው ተመልሳት መጣ ማወሻትዬ አስናቁና ስማይ አራሪ ቁያሉ ፍቅረን ሲያሳዩ የሴቶቹ ውበት ሆኖ ምኛ አይናዋጭ አንድ መብረቅ ደስ ነው ተመለስኩ ይባለ ይህ
አሳበረ እንዳይን አለብስም በዛሬ ይሞቀኝ የለው ሆይ ከአንቺ ጋር አድሬ እንሳስላ ሞጋ እጇንም ምግሮንም
አቤት አቤት
አሎ ኑር ሁሴን
አሎ ጤና ይስጥልኝ ጋሻመት
ጤና ይስጥልኝ በድጋሚ ቶሎ በሌላ እንግዳ ከስዊዘርላንድ ጄኔቭ ስላለን ምንድነው ያቀር ልታቀርብልን የፈለከው ቶሎ በል
ኦኬ ላቀርብልህ የምፈልገው መንገር ላይ እየተጓዝኩ ያለው በቃ ያ ቀድም ገለጻ አድርጌ ነበር ያለው አየሩ በጣም እንዴት ደስ እንደሚል የለውጥ ሁኔታ ማለት ነው እና አንድ ታክሲ ላይ ተቀምጬ ታክሲ የሚሰራው ልጅ ለውጡን እንዴት እንደሚያዩ እየጠየቁት እኔ ራሴ ኢንተርቪው ማደረግ እፈልጋለሁ መናገር እፈልጋለሁ ፍላጎቴን ስላለ እስኪ አዳምጠው ስሜቱ እንዴት እንደ ደስ እንደሚለው ለውጡ እንዴት እንደሚደግፈው አዳምጠው እስቲ ልጁን እንካ
ዴ አንዴ ታገሱኝና እኚህን ከኢትዮጵያ ታክሲ የሚያሽከረክሩን እንስማ። አሎ ተናስተልኝ።
አሎ
ማን ልበል?
አሎ እኔ ፓውል ባላለሁ።
ኦኬ
ያው እንትን ኢንተርቪው ታረጉት ርዕሱ ደስ ይላል በጣም ለውጡን እንደግፍ ለሚሄድ ሁኔታ በመሆኑ እኔ ደግሞ ለውጥ ተጠቃሚ በመሆኔ ነኝ።
ለውጥ ተጠቃሚ ነዎት ደጋፊ ነዎት?
በጣም 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 ደጋፊ ነኝ እንጂ ከደጋፊም በላይ ነኝ።
ምንድነው የሚሰሩት? የታክሲ ባለ አሽከርካሪ ነዎት መሰለኝ?
እኔ ላዳ ሹፌር ነኝ። አሽከርካሪ ነኝ ላዳ ሹፌር ነኝ።
ኦኬ ምንድነው የተጠቀሙት ከለውጡ ምንድነው ያገኙት?
የኔ ለውጡ በጣም በብዙ መልኩ ልገልጽልሽ ቻለሁ። ዋንኛውና ትልቁ ግን በነጻነት ማውራት ትልቁ ነገር በነጻነት ወጥቶ መግባት ከምንም በላይ አሁን በፊት ከነበረው አንጻር ታወዳድርልሽ እንደዚህ ነው ማለት አያስፈልግም ግን ከበፊቱ አንጻር ብዬ ልንገርሽ በፊት አሁን እኔና ጓደኛዬ ወይኔና ሶስት አራት ሰው ሆነን ስናወራ ዞር ዞር ብለን የምናወራውን ነገር ትተናል እንደልባችን ማንንም ይኑር ማንንም እንደልባችን ማማውራት እንችላለን እንደልባችን መናገር እንችላለን
በጣም ጥሩ እንደዚህ እናድርግ
እንኳን አናስብም
እንድናድርግ እንግዳ አለኝ ከስዊዘርላንድ የወቀኑ እንግዳ አሉ ስላሉኝ ኑሩሴን ጋር ደውልና በሚቀጥለው ሳምንት ፕሮግራማችን ላይ በቀጥላ እንዲገቡ እናደርጋለን እጅግ በጣም እናመሰግናለን ጌታዬ መልካም የሥራ ቀን የታክሲ ሾፌርነት ቀን ይሁንልዎት
አሜን አሜን ለእናንተም መልካም የሥራ ቀን ይሁንላችሁ
አሜን
በርቱ ጥሩ ደስ ይላል
አድማጮቻችን ከይቅርታ ጋራ አሁን ዋናው እንግዳችን አቶ ባይሳ ዋቆያን ከሳቾ ጋር ውይይታችንን እንጀምራለን ለማስተዋወቂያ ህል ለማጣውቋቸው አቶ ባይሳ ዋቆያ የተባበሩት መንግስታት ድርጅት ባለስልጣን የነበሩ የዓለም አቀፍ ህግ ባለሙያ ናቸው ላለፉት 30 አመታት በተለያዩ ሀገራት ለምሳሌም ያህል በዩጎስላቪያ ጆርጂያ ክሮአቲያ ቼቼኒያ ሚያንማር ታንዛኒያ ዩጋንዳና ጄኔቭ በመጨረሻም በሩሲያ ፌዴሬሽን የተባበሩት መንግስታት ድርጅት እንደራሴ በመሆን በተለያዩ ማዕረጋት አገልግለዋል ባሁን ወቅት ተቀማጭነቱ ጄኔቭ በሆነው ዓለም አቀፍ የስደተኞችና ፍልሰተኞች ማዕከል Global Refugee and Migration Council ዋና ዳይሬክተር በመሆን እያገለገሉ ነው ጠና ይስጥልኝ አቶ ባይሳ ዋቆያ በጣም ይቅርታ እንጠይቃለን በመሃል አስቸኳይ አንድ እንግዳ ስለገባብን ነው ከይቅርታ ጋር ጠና ይስጥልኝ ጌታዬ
ችግር የለም ሰንበት ነው
እንደሱ ያኑርልን ያሰምትልን እንደሱ ሲሆን ነው ፍቅር ሲደራ ነው አቶ ባይሳ ከርሶ ጋር ዛሬ ልንወያይ የተስማማ ነው በኮንፍሊክትን እንዴት አርጎ ሶልቭ ማድረግ ይቻላል የኢትዮጵያስ ችግር ምን ይመስላል ምንስ መደረግ አለበት ለኢትዮጵያስ ምን አይነት ራዕይ አለዎት በሚለው ነው እና ጥያቄ ለመጀመሪያ ያህል የኢትዮጵያን ሁኔታ ባሁኑ ያለውን ሁኔታ አጠር አርገው እንዴት ያዩታል
ዛሬ ያለው ሁኔታ እንግዲህ ያው ከአዲስ አበባ በቀጥታ ታክሲ ውስጥ ነው አሁን ካዋየ ሰውየውም ያው እንደምትሰማው ውጭ ሀገርም ብንሆን እና በቀጥታ በአካል ባንካፈልበትም በመካሄድ ያለው ነገር በአዎንታዊ ጎኑ ነው የምናየው ይህም እንግዲህ እኔ እንደ አንድ የሰው ልጅ መብት ተሟጋች በመጀመሪያ የማየው በሀገሪቷ ውስጥ ለብዙ አመታት ሰፍኖ የነበረውን የዜጎችን ሰብአዊና ህገ መንግስታዊ መብቶችን ጥሰት የነለማ ቡድን መጥቶ በጣም በተጨበጠ ማስረጃ ተደግፎ ይሄንን ተንሰራፍቶ የነበረውን የመብቶችን ጥሰት ከሞላ ጎደል በማቃለሉ በታሪካችን ውስጥ ታይቶ የማይታወቅ እርምጃ ነው ባይ ነኝ በርግጥ ከመጀመሪያውም እነዚህ ሰዎች ግለሰቦች መታሰር አልነበረባቸውም ያ እንዳለ ሆኖ ግን እነዚህ ሰዎች ለመፍታት በጣም ቆፍጣና ሆነ ወጣኝ ሆነ እርምጃ መውሰዱ አሁን ያለውን በእነሱ ቋንቋ ልጠቀምና በእሳቸው በዶክተር አብይም የሽግግር ቡድኑ ውሳኔ በጣም የሚያረካ ነው ሰዎችን ከዛ ከምድራዊ ሰቆቃ ከእስር ቤት ከማይከላዊው ከዝዋሩ ከክሊንቶ ከየእስር ቤቱ ከዛ ከሰቆቃ ማውጣቱ ጥልቅ ድል ነው የተፈቱት ብቻ ሳይሆን እኛንም ከመንፈስ ጭንቀት ነው የሚያድነው የሰው ልጅ መብት ነውና ሁላችንም መደሰት አለብን ይሄ በተጨባጭ የተደረገ ነገር ስለሆነ ሰዎችን መፍታት ብቻ ሳይሆን ሰዎችን ለመታሰር ያደረጋቸውንም አዋጆችን ሁሉ ማንሳቱ ማሻሻሉ በጣም የሚደነቅ ነው ይመስለኛል በአገሪቷ ውስጥም ያለው መንፈስ አሁን ዋዜማው ዘፈኑ ደስታው ከዚህ ጋር ተያዘ ይመስለኛል ምክንያቱም
ታስሮ ተሰቃይቶ የነበረን ዜጋ ዛሬ ነጻ ሆኖ ሲሄድ ምንም እንኳን አንዳንዶቻቸው አካላቸው ጎድሎ አይናቸው ጠፍቶ አንጓቸው ተነክቶ ብናይም መፈታታቸው ትልቅ ነውና ደስ ይላል። ይሄ ትልቅ ደስታ ነው። ግን እንግዲህ ህዝብ ደግሞ ከነጻነት በላይ ደግሞ በአካል መኖር ጥሩ ነው። ግን አካል ለመኖርና እድሜ ለመቀጠል ደግሞ ምግብ ያስፈልጋል። ያን ምግብ ለማምጣት እንግዲህ ያለው ችግር ላይ ጻፋ ያለ ንግግር ማድረግ ይችላልን እንደዛ ነው ማየው። እና ሂደቱ ጥሩ ነው። ምን አይል ሄድ ይችላል ምን መደረግ አለበትም ነው እንግዲህ በሄደን እናወራን ይችላልን።
ባይሳ እንግዲህ እርሶ በተለያዩ የዓለም አገሮች ተዘዋውረው የተባበሩት መንግስታትን ወክለው ባለስልጣን ሆነው ብዙ ችግር ያሉባቸውን አገሮች ሄደው ጎብኝተዋል፣ ሰርተዋልም፣ ሰላም እንዲሰፍንም አድርገዋል። ኢትዮጵያችን ውስጥ ያለው ችግር የኢኮኖሚ ወይም ደግሞ የጦርነት ብቻ ወይም ደግሞ የተለያዩ የህብረተሰብ ክፍሎች የሚያደርጉት አለመግባባት ወይም ደግሞ ሽኩቻ ብቻ ሳይሆን ኢኮኖሚውም ትልቅ እጅግ በጣም ትልቅ ሰቆቃ ውስጥ እንዳለ ሰቆቃ ነው ብለው ይገባናል። አሁን እንደምናየው ከሆነ ጠቅላይ ሚኒስቴሩ የዞሩ እንደኔ ቢጤ ገንዘብ እየለመኑ ነው ሳውዱ በግዳቸው በህዝባቸው ስም ለሀገራቸው። ይሄ የሚያሳየው በጀት ካዝናው ባዶ ነው ማለት ነው። ይሄንን እነዚህ አይነቱን የተደራረቡ ችግሮች ሲያስቡት ከሌሎች ሀገሮች ጋር ሲያስተያዩ እንዴት አድርገን ነው ይሄንን የምንወጣው? ምንድነው መደረግ ያለበት?
ይሄ ወነቱ ሂሳባዊ ፎርሙላ እንኳን የለውም። ግን እንዴት መስለው ወደ ኋላ ትንሽ ብንመለስ ለዘመናት በአገራችን ተንሰራፍቶ የነበረውን የፊውዳሉን ስርዓት በ1975 በታወጀው የመሬት አዋጅ በኩል በጽንሰ ሀሳብ ደረጃ ተገስጾ አገሪቷ ውስጥ ትልቅ ለውጥ መታየት ነበረበት። በተለይ 75% የሚሆነውን ህዝባችን ገበሬ እንደሆኑ መጠን ያንዛን ህዝብ ሁሉ የኢኮኖሚ ችግሩን እና የመብት ጥሰቱንም የሚቀርፍ መስሎን ነበረ። አልታደልም። የመሬት አዋጁ በእውነቱ የመቶ ዓመቱ ትልቅ አብዮታዊ ለውጥ ነው ተብሎ ቢታይም ያመጣው ግን ያው አንድን ግለሰብ የፊውዳል ባለመሬቱን በመንግስት ነው የቀየረው እንጂ ገበሬው መሬቱን አላገኘም ወይም ደግሞ አርሶ ኑሮ ድጎማ አልተደረገለትም። ስለዚህ ችግሩ ቀጠለ። ከዛም በኋላ የመጣው መንግስት ደግሞ ያንን የደርግ መንግስት ገልብጦ ሲመጣ ይሄኛውም እንደዚሁ ለገበሬ ያው የፊውዳልነቱን ቦታ ራሳቸው መንግስት እየቀየረ ገበሬው ያው ገባር ሆኖ ነው የቀረው። በእርግጥ እንግዲህ መንግስት ብዙ ጊዜ ደጋግሞ የሚያወራው ይሄ ሁለት አሃዝ እድገት የሚታይበት ነው። አዎ እንግዲህ እዚህ ላይ ኢኮኖሚስቶችም እና ሶሻል ማህበረሰባዊ ባለሙያዎችም የማይግባቡበት እንግዲህ የኢኮኖሚ እድገት ሲባል በእርግጣው ህንፃው ባቡሩን ምናምኑን አዲስ አበባ ውስጥ እያየ ስታይ እድገቱ አለ። ግን የዚህ ሀብት ተጠቃሚ ማን ነው? ገንዘቡ ማን እጅ ነው ያለው? ተንጠባጥቦ ስታች ደርሷል ወይ ይሄ እድገት? ወይስ የተወሰኑ ሰዎች ብቻ ናቸው የዚህ ሁሉ ሀብት ባለቤት ሲባል አይ ቲንክ መጨረሻ ያልኩት ትክክለኛ ነው የሚሆነው። ምክንያቱም አገሪቷ ውስጥ አርሶ አደሩ አሁንም ከ70% በላይ ያለው አልተጠቀመም። እንዳውም በእንቅርት ላይ ጆሮ ደግፎ ነው ከመሬቱ የሚፈናቀልበት ሁኔታ። የአባት አያቱ ከአባት ከአያቱ እየወረሰ ያርስ ነበረውን ሜዳም ደግሞ ዛሬ ኢንቨስተር ተብሎ ለሀብታሞች እየሰጠ ሞር ተጎዳ እንጂ ጥቅም አላገኘም። እና ይሄ ይቀጥላል። በዚህ ምክንያት ነው እንግዲህ ምንድነው ይሄን መንግስት ልዩ የሚያደርገው ኢነዌይ በደርግ ጊዜ የምንሰማ እንደነበረው ደርግ ስልጣን ሲወስድ ካዝናው ባዶ ነው፣ ባዶ ካዝናው ተረከብኩት እና ታገሱኝ ነበር። አሁንም ያለው መንግስት ይሄን ነው የሚለው። በተግባርም ደግሞ እኔ በግሌ እንደምስተማኝ ያው በመንግስት መረጃ ላይ ነው እንጂ በግልጽ መቼም እውነተኛ መረጃውን ያለው የለም። አገሪቷ ውስጥ ሀብት ያለ አይመስለኝም። የተካበተው ሀብት ከሀገር ሸሸ ይመስለኛል። ለዚህም ነው አሁን ያለው መንግስት ቀላሉን ነገር ሰርቷል። የሰዎችን መብት መጠበቅ፣ የሰው መብት የሚጥሱትን ህጉን ማሻሻል የትልቁ ፓርቲ። የኢኮኖሚውን ፓርቲ ካየው ደግሞ እንዳልከውም ጠቅላይ ሚኒስትራችንን እየዞረ ድጎማ ይጠይቃል፣ ከአረብ ሀገሮች ይጠይቃል። እኛንም ዲያስፖራውንም ድሮ እንግዲህ በህጋዊም ሆነ በህገወጥ መንገድ እያስገባንም እንደጉመውን ኢኮኖሚ ከፍ እንድናደርግና በየቀኑም ለምሳሌ አንዳንድ ብር ያዋጣችሁ እርዱኝ ይላል። አሁን ያገር አድን ጥያቄ ነው እንግዲህ ምን አለ ይሄዳል ችግራችን ለምንድን ነው ሁሉ ጊዜ ሁሉ አመት ሙሉ የነበረው ያልተቀረፈው 44 አመት ሙሉ እንግዲህ ከአጥው ጊዜ በኋላ ያትዩዳል ትራፕ ስለሆነ አሁን በቲዮሪው መሰረት ተሻሽሎ አገሪቱ ተሻሽላ ህዝቡም አትሊስት 3 ጊዜ መብላት ቀርቶ እንዶ አንድ ጊዜ በደና በልቶ የሚኖርበት ዜጎቻችን የማይፈልሱበት ለግብና ለዘበኝነት ዩኒቨርሲቲ ጨርሶ ድንጋይ የማይፈልጡበት ሁኔታ ለመፍጠር ልምን አልቻልንም ለምለው ምክንያቱ ቀላል ነው መፍትሄ ነው የኔ ችግሩ እንደምን ምክንያት ሲባል ያው ስልጣን ላይ ወጡ ነው የወጣው መንግስት አንድም የህዝብ መንግስት አልነበረም በታሪካችን ውስጥ ምን ጊዜም የህዝብ መንግስት ኖሮን አያውቅም የፈለግነው መሪ መርጠን አናውቅም አሁንም ዶክተር አብይን ቦን እኛ አይደለም ጥሩ ስራ እየሰራ ሆኖ አንድ ነገር ሆኖ ግን የህዝብ ምርጫ አይደለም ኦፍ ኮርስ ከሮቢዮ ስራ ከዛ ከጨቋኙ ስርዓት ወጥቶ ተራማጅ መሆናቸው ያው ለኔ ምንም በግሌ ምንም አይረብሽኝም ግን እስከዛሬ የነበሩን ስርዓቶች በሙሉ ህዝባዊ ስላልሆኑ የህዝቡን ጥያቄ አልመለሱም እና በተለይ ለነገርኩ ደላስ ሁለተኛ ነበሩ የደርግ ጊዜና የኢሃደግ ቅርብ ጊዜ ድረስ የታወቁት የሰው ልጅ መብቶችን በመጣስ ነው ማሰር መግደል ማስተቃየት ማፈናቀል ማሰደድ እና ችግሩ የብዙዎቻችንን ቤት ስላንኳኳል ነው ትልቁ ችግር ካዝናው ባዶ ነው ብለን ስንል ያለው ካዝናው ባዶ እንዳይሆንም ደሞ ሐሳብ አለን ምንል ሰዎች ምንድነው አይ ቲንክ በትክክለኛ ጎዳና ላይ ያለን አይመስለኝም አሁን ስለ ተቃዋሞች ነው ማወራው ይሄን ካዝናው ባዶ ነበር እንዴት መውላት እንችላለን በሚለው ላይ ንግግር እናረግ ወይ እናቀውም አይመስለኝም እሱ ነው ትልቁ ችግር እንግዲህ ግዜ ካለን ዝርዝር በየኋላ ነግራለሁ ዝርዝር አድርጌ ነግራለሁ ችግር እሱ ነው ካዝናውን እንዴት መውላት የምንችለው ለምንድን ነው ያልሞላው እስከዛሬ ድረስ ለምን ጎደለ ለምን ትንሽ ማውራት እንችላለን
ወደዛ ከመምጣቴ በፊት እንግዲህ አሁን 20 ደቂቃ ያህል አለን በዚህ 20 ደቂቃ ውስጥ አጠራጥሬ አድርገን ብዙ ነጥቦችን ማንሳት ፈልጋለሁ ዶክተር አብይ ከሰሩት አንዱ ትልቁ ከኤርትራ ጋር የተደረገው የሰላም ስምምነት ነው እጅግ በጣም የሚያስደስት ነው ይሄ ስምምነት የሰላም ስምምነት ቋሚ እንዲሆን ብዙ የሶሻልና የኢኮኖሚ የጋራ የሆኑ ጉዳዮች ችግሮች አሉ። እነዛን በተመለከተ እርሶ ምን መደረግ አለበት ይላሉ? ከዚህ አሁን በአሁኑ ጊዜ ካለው ሃይ ሃይ ሆይ ሆይ ጭፈራው ባለፈ በኢኮኖሚ እንዲያድጉ ሁለቱም ሀገሮች በሶሻል ለምሳሌ ስረኞች ጉዳይ ወዘተ አሉና ስለዚህ አጠራርገው ሁለቱን ነገሮች በተመለከተ ምን መደረግ አለበት?
ያው ከኤርትራ ጋር ስላለው ግንኙነት እኔ 100% አሁን ታብጎኑ ብቻ ነው የምታየኝ ምንም አይነት አሉታዊ ጎን አይኖረውም እንዱ ለአንዳንዶቹ ድንበሩ ተከፍቶ ኤርትራኖች ኢትዮጵያ መጥተው ስራ ፍለጋ ይጀምራሉ ኢትዮጵያ ውስጥ ምን ስራ የለም ህግ መጣለም ብሎ እኔ ውሃም አይቋጥር ውይይት መስለኛል ግን ሰላም ዋናው ነገር በሁለቱ ሀገሮች መካከል ሰላም ተፈጠረ ያ ሰላም ህዝቦችን አቀራረበ ህዝቦች ተቀራረቡ ማለት ህዝብ ብቻ ሳይሆን ሸቀጥም ከአንዱ ቦታ ወደ አንዱ ቦታ ይዘዋወራል ከሁሉም በላይ ደግሞ በሰላም ዛሬ ጉሮራችን ታንቆ በሰው ቁጥጥር እጅ ባለንበት እንደ ጅቡቲ አይነት ሞር ያሰብ ወደብን መጠቀም ብንጀምር ደሞ የተጀመረ ነው በተግባርም ያያየን ነው አንጻራዊ ሆነ ጥቅም እናገኝበታለን ኢትዮጵያን ትጠቀማለች ኤርትራ ሞርኮስ ትጠቀማለች እኔ አንድ ነገር ትልቅ ነገር መለየት ያለበት በዚህ ጥያቄ ዙሪያ ለከመነሱ ነገሮች ኤርትራ ራሷን ቻለች አገርናት የኢትዮጵያ አካል አይደለችም ለወደፊት ተወሰነ ትውልድ በኋላ እንግዲህ ነገሮች ተቃይሮ አብሮ በኮንፌዴሬሽንም ሁን በፌዴሬሽን ቢሆን ዘዴ አብሮ ለመኖር ይወስኑ እንደሆነ እንጂ በዛሬ ሁኔታ ላይ ሁለቱም እኩል ሉዓላዊነት ያላቸው የተባበሩት መንግስታት ድርጅት አባል ሀገራት ናቸው። አሰብ የኢትዮጵያ አይደለችም በህጉ መሰረት ነው የምናወራው። ስለዚህ ኢትዮጵያ ውስጥ ግን ኢትዮጵያና ኤርትራ መካከል ግን ሰላም ሰፍኖ ሁለቱ ሀገሮች በሰላም ሊጠቀሙበት የሚችሉት ሁኔታ ከተፈጠረ ተጠቃሚዋ ኢትዮጵያም ኤርትራም ሁለቱም ይጠቀማሉ። ለኢትዮጵያ ግን ትልቅ ጥቅም ይሰጣልና ይሄ መቀጠል አለበት መደገፍ ህዝብ መደገፍ አለበት ይሄንን ዝም ብሎ ህዝቦቹን ብቻ ማዛወር ብቻ ሳይሆን ራሱ ባየር ላይ መገናኘቱን ስልኮች ስልክ መስመሮች ይከፈታሉ አውሮፕላን መስመር ይሄዳል ወደ ምጽዋ ቱሪስቶች መሄድ ይችላሉ የኢትዮጵያ ሀብታሞችን ምጽዋ ሄደው ኢንቨስት ማድረግ ይችላሉ ኢትዮጵያ ነው ይሄ እንግዲህ ጥሩ ነው ለሀገር እድገቴ በጣም ምንም አይነት አሉታዊ ጎን የሌለው የህዝቦች ማከለ ያለው ግንኙነት ነው። ለኔ በግሌ ደግሞ በዚህ ምድር ላይ ከኤርትራኖች ይበልጥ ለኢትዮጵያ የሚቀርብ ህዝብ የለም፣ ከኤርትራ በላይ ለኢትዮጵያ የሚቀርብ አገር የለም። ስለዚህ መቀጠል አለበት፣ አዎንታዊ ጎን ብቻ ነው የምታይ።
በጣም ጥሩ። ይሄ የሁሉም ኢትዮጵያዊ አመለካከት ነው። ይሄንንም ለማስረገጥ ብለን ይህን ጥያቄ ጠየቅነው፣ ምክንያቱም ይሄ የሰላም ውይይታቸው የሰላም በአንድነት በሰላም የመኖራቸው በጉርብትና ወደፊት ምናልባት በጋራ የኢኮኖሚና የሶሻል ግንኙነታቸውን ያጠናክርና ለሁለቱም ሀገሮች እድገት በጋራ ይሰራሉ የሚል ተስፋ ስላለን ነው። የእስረኞች መለዋወጥ ጉዳይ እንዴት ያውታል ባጭሩ?
እንደገና አልተሰማኝም።
የእስረኞች መለቀቅ ጉዳይ ለምሳሌ አንዳንድ ስማቸው የገነነ እንደነ ዶክተር በዛብህ ኮሎኔል በዛብህ የመሰሉ እስረኞች አሉ ይባላል ኢትዮጵያ ውስጥ ማን ነው ኤርትራ ውስጥ?
አዎ፣ ይሄ እንግዲህ እስረኞች እስከዛሬ ድረስ የጦር ምርኮኞች ነው እንግዲህ የሚባለው። የጦር ምርኮኞቹ በሁለት ሀገር መካከል ስለሆነ የጦር ምርኮኞች ናቸው። እነዚህን የጦር ምርኮኞችን በደንቡና በአሰራሩ መሰረት ከሆነ ቀይ መስቀል የነሱ ሪፖርት መኖር አለበት። እኔ ኤርትራ ውስጥ ያለሁን አልተከታተልኩም። ቀይ መስቀል ገብቶ መግደባቸው ይሁን አልመዘገባቸው ማቆ ነገር የለም። ኦፍኮርስ ግለሰቦች አሉ እስር ቤት አሉ የሚባሉት የፖለቲካ እስረኞች በህይወት ካሉ ይሄ በእኔ ግምት ይፈታሉ፣ ይቀያየራሉ። ኢትዮጵያ ውስጥም ደግሞ እንዳሉ አውቃለሁ። የኢትዮጵያ እስረኞች የኤርትራ የጦር ምርኮኞች ይቀያየራሉ። ከዛ በላይም አልፎ ሄደ ይመስለኛል። እኔ በህይወት ችግሩ እንግዲህ እነዚህ ሰዎች በህይወት አሉ የሉም ነው እንግዲህ እሱ እንዴት ሶልቭ እንደምናደርገና በህይወት እስካሉ ግን በእኔ እምነት ይፈታሉ ብዬ ነው የማስበው። ይሄ እንግዲህ መቼ የምለውን በቁርጥነት ነገር አልችልም፣ ግን በህይወት ካሉ አሁን ባለው ሂደት ባለው የመዋደድ መፈቃቀር መቀራረብ አምቢያንስ ውስጥ የማይፈቱበት ምክንያት የለም። ዋናው ነገር እንዳልኩት በህይወት መኖራቸው ብቻ ነው። በህይወት ካሉ ይፈታሉ ብዬ ነው የማስበው።
እኛም ይሄ ነው ያለን እምነት። ልመልሶት ወደ ኢኮኖሚው ቅድም ወጀር ጀመሩትና ለምንድን ነው ካዝናው እንደጎደለ ችግር እንዳለ ማንም ያውቀዋል። ኢትዮጵያ ውስጥ ዶሮም የምትገነዘበው ይመስለኛል ችግሩ እስከዚህ ትልቅ ስለሆነ። ግን ምንድነው መደረግ ያለበት? ምን እናድርግ? ካዝናው እንዳይሞላ ምንድነው ያገደው?
ያ እንግዲህ ይሄን እንግዲህ መቼም ሌብነት ባደጉ ሀገሮችም አሉ፣ ገንዘብ ያሸሻሉ። አሁን አንተም ያለበት ስዊድን ሀገርም አጋጣሚ ብገኝ ኦፍሾር ባንክ አካውንት ከፍቶ ሰዎች በተቻለ መጠን ህጉንም በደንብ ሳይጥሱ ትንሽ አጣመውትም ቢሆን ገንዘብ ማሸሽ የሚፈልግ የሰው ልጅ ስግብግብ ነው። ንግድና ስግብግብነት ደግሞ አብሮ የሚሄድ ነገር ነው። ሰዎች ገንዘብ ማሸሻቸው ምንም ተፈጥሯዊ ያልሆነ ነገር አይደለም። የሚያሳዝነው ግን ህጋዊ ባልሆነ መንገድ ሲወጣና የት እንዳስቀምጡትም መከታተል ሳትስቀ በመንግስት ደረጃ ይከብዳል። አሁን ያለው የመንግስት ችግር ለኔ መስለኝ 27 ዓመት ሙሉ የተወሰኑ ቡድኖች ብቻ ኔትወርክ ሰርተው ዓለም ላይ ድረገጽ ሰርተው ይሄን ገንዘብ ማሸሽ ብቻ ሳይሆን ሲሸሽም ደግሞ ወደማይገኝበት አገር ይመስለኛል የምሸሸው እንጂ በመሰረቱ አሁን የአውሮፓ ህብረት ሀገራት ወይም ወደ ሰሜን አሜሪካ ከሆነ ገንዘብ መደበቅ አልችልም። ይሄ አሁን ዓለም ሁሉ ለየራሱ ጥቅም ሲል ነው የውጭ ዜጋ መጥቶ እዛ አካውንት ከፍቶ ገንዘብ ላስቀምጥ ሲል አይፈልጉትም። ምክንያቱም የእነሱ ዜጋ ደግሞ ሌላ ሀገር ሄዶ እንዳያደርግ ስለሚፈልጉ አሁን ትራንስፓረንሲ አለ። እንደምመስለኝ ከሆነ ይሄ ከኢትዮጵያ የተሸሸው ከኢትዮጵያን ካዝና ባዶ ያደረገው ድርጊት እነዚህን ገንዘቦች ወስዶ ያሸሸው እንደመስለኝ ከሆነ ገንዘቦቹ ሊገኙበት ወደማይችሉበት ባንኮች ነው። ይሄን ደግሞ ሊሆን የሚችለው ሞስት ፕሮባብሊ ወደ ኤዥያ ሀገሮች ነው የሚሆነው እና ተጨባጭ ማስረጃ የለኝም። ያ ባይሆን ኖሮ አውሮፓ ሀገር ውስጥ መደበቅ አይቻልም። ሰሜን አሜሪካም እንደዚሁ ነው። መንግስታት ይተባበሩ ነበረ አውሮፓ እና ካዝናችን ተመልሶ ሊሞላ ይችል ነበረ። አሁን ያለው እንግዲህ ካዝና ባዶ ለምን ሆነ የምንለው አንድ ሸሽተዋል፣ ሁለተኛው ደግሞ የስርቆት ገንዘብ ስለሆነ እነዚህ ሰዎች በግልጽ ባንክ ውስጥ አያስቀምጡም። በተቻለ መጠን የተሰረቀውን የኢትዮጵያን ብር ወደ ውጭ ምንዛሬ ቀይሮ ቤታቸው ነው የሚያስቀምጡት። አሁን ለምሳሌ ትናንት እንደምናነበው አንድ ግለሰብ 10 ሚሊዮን ዶላር ግማጅን 10 ሚሊዮን ዶላር ባንድ ሻንጣ ይዞ ከሀገር ሊወጣ ሲል ካዘ ምን ዜና በኢትዮጵያ ቲቪ ላይ ሰማው። እንግዲህ በዛች በታሀገር አንድ ግለሰብ 10 ሚሊዮን ዶላር ይዞ ሊወጣ ሲል ማለት ካዝናው ለምን ባዶ ሆነ ብለን መጠየቅም አንችልም። ይሄ እንግዲህ አሁን ነው እንጂ 27 አመት ሙሉ ኤርላይንሱን የተቆጣጠሩ ግራንድ ቴክኒሻኑንም መካኒኩን ሁሉ የተቆጣጠሩ ገንዘብ ለማሸሽ በቀላሉ ይጠቀሙበት የነበረውን ግዜ 27 አንድ ሩብ አመት ነው። ይሄኮ ትልቅ ያንድ ሰው እድሜ ነው። አንድ ሰው እድሜ ሙሉ የተሰረቀን ገንዘብ ስንገምተው ካዝናው ባዶ ብቻ ሳይሆን ካዝናው ራሱ መኖሩ አስፈላጊ ነበር ወይ የሚያስተኝ ነው። እንኳን ካዝናው ውስጥ ገንዘብ ማኖሩ።
አቶ ባይሳ ኢትዮጵያ ውስጥ ትግሉ ከፊት ጀምሮ ከለፉት 40 አመታት ጀምሮ የሰዎች ለውጥ ለማምጣት ብቻ ሳይሆን የኢንስቲትዩሽኖች ለውጥ ለማምጣት ነው። ለምሳሌ የፍርድ ቤት፣ የሚዲያ እንዲሁም በከቅርብ ጊዜ ወዲህ ምርጫ ስላለ የምርጫ ቦርድ ወዘተ እነዚህ ነገሮች ፖሊስ፣ ሚሊተሪው፣ ጸጥታው በህግ እንዲተዳደሩ ለማድረግ ነው። ይሄንን ሲያስቡት ኢትዮጵያ ውስጥ ያለው ለውጥ ወደዛ አቅጣጫ የሚያመራ ይመስልዎታል?
በግሌ ይመስለኛል ያለው ችግር ምንድነው? ሁለት ከባህላችን ጋር ተያያዙ ነገሮች አሉ። ይሄን ነገር ትንሽ ሊያስተናክሉ የሚችሉ አንድ ስልጣን ላይ የሚወጣ መንግስት ምንድነው አሁን ያለው ነው ትንሽ እንግዲህ ፖለቲካ ውስጥ ያደገው እንጂ ሌላው አላቅም ለማን ከወጡ ድንገት ችግሩ ምንድነው? ስልጣን ላይ ስትወጣ ባህላችን ነው ብቃትን ሳይሆን ታማኝነት ነው የምናስቀድመው። ይሄ ደግሞ አገርን አያሳድግም። ስልጣን ላይ ስትወጣ አንተ ስንት ብቁ ሰዎች ያሉ እነሱን መጀመሪያ ስለተፈረጁ ተቃዋሚ ተብሎ ወይም ደግሞ ያንተን አላማ የማያራምዱ ከሆነ የፈለገው ኢኮኖሚስት የኢኮኖሚ እውቀት ኑሮ ፋይናንስ እውቀት ኑሮ አገር አስተዳደር መከላከያ ኑሮ ምንም ቅድሚያ አትሰጥም። ታማኝነት ነው ቅድሚያ የሚያገኝ። ይሄ ደግሞ አገርን አይረዳም። ለወደፊት ሁለተኛው ደግሞ ምንድነው ሁሉም ኢትዮጵያ ውስጥ ያለው ተቃዋሚ ኃይል የምንለው ውጭም ያለው ኢትዮጵያ ውስጥም ያለው አሁን በምርጫ ቦርዱ ተመዝግበው ያሉት ወደ 95 ናቸው 98 ድርጅቶች ያሉት አንድም በአንዲት ሀገር ውስጥ ባንዲት በዚች በደሃ ሀገር ውስጥ ይሄን ሁሉ 98 አይነት አስተሳሰብ ስላላቸው አይደለም ነው 98 ድርጅት የሆኑት 98 ግለሰቦች ስለሆኑ ብቻ ነው። እና ይሄ ተቻችሎ ልዩነትን አቻችሎ በልዩነት ላይ አምኖ አንድ ላይ መሆን ባይ ስለሌለ ነሶች አንድ ላይ መሆን ስለማይችሉ ሐሳባቸውን አንድ ላይ አንድ ሰው ለሀገር ጥቅም ሊያውሉ አይችሉም። ሁለተኛ ነገር ደግሞ የሁላቸውም ትግል የፖለቲካ ስልጣኑን ጨብጦ ወንበር ላይ መቀመጥ ነው እንጂ ከዛ በኋላ ምን ይመጣል ብለህ ስታነሳ ያለው መልስ ዛው ነው። ኢኮኖሚ የማርኬት ኢኮኖሚውን አራምዳለሁ ይላል፣ የነጻ ገበያውን አራምዳለሁ፣ መሬት የግል ይሆናል ከምለው ውጪ እንዴት በተግባር ያይተረጎማል? ምንድነው ያላችሁ ስራ ለምሳሌ በትምህርት ዘርፍ፣ በጤና ዘርፍ፣ የመሬት አያያዝ፣ የመከላከያ፣ የፎሬን ፖሊሲው በግል እንዱ እንደመጣፍ ወጥቶ ሌላ ሀገር ለምሳሌ እንደምናየው ይሄ ማስተር ቡክ አለ የማንም ፓርቲ እንጣ ማንም ይወረስ የምከተሉ መከተል አለባችሁ የሀገሪቷን ጥቅም ብቻ ያማከለ መሪ ይቀመጣል። እነዚህ ድርጅቶቻችን በነግምት አንዳቸውም ይሄን ይዞ መንቀሳቀሱ የለም። ሁሉም እንግዲህ የዛሬውን ከወሰን ነው ይሐደግን ቀይሮ ከሁለት አመት በኋላ አሁን ምርጫ ላይ ቀይሮ ስለመወሰን ነው የምፈልገው እንጂ ስልጣን ከወሰደ በኋላ ይሄንን ካዝና እንዴታን እንሞላለን እንኳን ካዝና መሙላት ቀርቶ ሰዎችን ብቻ የ85%ቱን የሀገራችን ህዝብ ዛሬ ወጣቱን ትውልድና አርሶ አደሩን አንድ ላይ ተመረን ነው እነዚህን ሰዎች ማብላት እንዴት ይቻላል? ካዝና ውስጥ እንኳን ሳይገባ የታረሰው መጥቶ አብልቶ ቂጣን ቦን ሰው በልቶ በሰላም የሚያድርበት የማይፈልስበት ከሀገር የማይቆልበት ለማድረግ የላች ዳን አጀንዳ አናይም። ይሄን ደግሞ ዛሬ ተስማምተንበት እንዳናልግ ማናቸውም ደፍሮ ወደ ውጭ የሚያወጡ የሉም። እና ትልቁ የኔ ችግር እንታይ ካዝና መሙላቱ ይቅር አይሞላም። በቅርብ ጊዜ በእኛ እድሜ ውስጥ ሊሞላ አይችልም። ይሄ ምንም ተአምርም የለም። ይሄ ግልጽ መሆን ያለበት ጉዳይ ነው። እንደነገርኩ ቅድም የሰብአዊ መብቶችን በተመለከተ በቀላሉ ማሻሻል ይቻላል፣ እሱ ወጪ አይጠይቅም። ኢኮኖሚውን በተመለከተ ግን ይሄ ገና ለአንድ ትውልድ ጊዜ ውስጥ ህዝባችንን በደንብ አብልተን ለማኖር የምንችልበትን ኢኮኖሚ ፖሊሲ ቀይሰን ከደረስ ትልቅ ድል ነው። ይሄ ማለት እኔና በአንተንና በአንተ እድሜ ሊሆን አይችልም። ይሄ የኢትዮጵያን ለውጥ አይተን ኢትዮጵያ እንዲሆን የምትለው ነገር እሱ የፖለቲካ ቃል መግባት ነው ለመራጮች። ችግሩ ግን ዛሬ እንደዚህ ብለህ ህዝቡን እንደምንደምርጥፉ ብለህ ይሄንን ተናግረህ ስልጣን ላይ ከወጣ በኋላ ይሄ አሁን አሰብስፎ የሚጠብቀው ወጣት ዩኒቨርሲቲ ጨርሶ ስራ ያጣው ድንጋይ የሚፈልጠው በሳህራ በረሃ በኩል የሚወጣው ቀይ ባህር ውስጥ የሚሰምጠው ልጅ ወላጆች ሁሉ ቁጭ ብለው መንግስት ሲቀየር መርጬ እዛ ሳስቀምጥ ለውጥ ታመጣልኛለህ ብሎ ስለሚያስብ አንተ ደግሞ እዛ ስልጣን ላይ ስትወጣ ይሄን ነገር በምንም ተአምር በአንድ ቱል ጊዜ እንደማትቀይር ስለምታወቅ ተመልሰህ መጥተህ እንደ ዛሬው መንግስት አንተም ቅራኔ ውስጥ ገባለህ ማለት ነው ከህዝብ ጋር። ይሄ ነው እንግዲህ የሚያስፈራኝ እኔ። ይሄንን ነው ከዘር ወደ ትውልድ ወደ ተቃውሞ ይቀጥላል። ህዝቡ መንገድ ላይ ይወጣል፣ ዳቦ ይፈልጋል። ለጊዜ እኔ ዛሬም አሁን ጠቅላይ ሚኒስትር አብይን የሚደግፉ ለድጋፍ 4 ሚሊዮን ህዝብ መስቀል አደባባይ ይወጣ ህዝብ በአንድ አመት ጊዜ ውስጥ ዳቦ ካላገኘ ወደ ቤቱ ሲመለስ ተቃዋሚ ነው የሚሆነው። ለዚህ ደግሞ ጥሩ ምክንያቶች ይኖራሉ፣ እንግዲህ የሚያፋፍሙ ነገሮች ይኖራሉ። ግን ይሄ በግልጽ ተነጋግረንበት ዛሬ ሳይሆን ለሚቀጥለው ትውልድ ጊዜ ሊያልፍልን ይችላል፣ ታገሱን፣ ዛሬ እንስራ፣ ኢንቨስት እናርግ። ዛፍ እንደ መትከል ነው። ዛፉን ጥላ ከፈለግ ዛሬ እንትከልና ልጆቻችን ጥላው ስር ጥላውን ኢንጆይ እንዲያደርጉ ከፀሐይ እንዲቀላቀሉበት ዛፉን ዛሬ መትከል አለብን። እኛ ተካዎቹ እናልፋለን፣ ልጆቻችን ግን ጥላው ስር እንድናኑ ከፈለግ ዛፉን ዛሬ መትከል። በዚህ ላይ ተማምነን ካለን የፈለገው መንግስት ቢመጣ አብይን ቢቀጥልበት ሌላም ሰው ቢመጣ ኢትዮጵያው ዛሬ ምግብ ሊያበላ የሚችል መሪ ያለው የለም። ይሄን ደግሞ ለህዝብ ዛሬ ካልነገርከው ከችግራችን አንወጣም።
አቶ ባይሳ አሁን እንግዲህ አንድ 5 ደቂቃ ያህል አለችኝ። በዚች 5 ደቂቃ ውስጥ አጠር አጠር አድርገው እንዲመልሱልኝ ጥያቄዎቹን በቀጥታ ወረውራለሁ። በቅርብ ኢሚዲየት የሚሏቸው ቻሌንጆች፣ አስቸኳይ ቻሌንጆች፣ በቅርብ ያሉ ቻሌንጆች ለዶክተር አብይ ምንድን ናቸው? ለዶክተር አብይ አስተዳደር ምንድንስ መደረግ አለበት ይላሉ? ይሄ እነዚህ ቻሌንጆቹን ለመቅረፍ
በጣም ብዙ ቻሌንጅ ነው እንደነገርኩ። የሰው ልጅ መብቶች እሱ ተቃሏል፣ ደግሞ ችግርም በለው እሱ መልካም ፈቃደኝነት ብቻ ነው የሚጠይቀው። የኢኮኖሚው ችግር ነው እሱ ዶክተር አብይም ሊፈቱትም አይችሉም። ግን መፍታት እንደማይችሉ ይሄንን ግልጽ አድርጎ ከተቃዋሚ ኃይሎችም ደግሞ ዶክተር አብይም ቢተኩ እንደማይችሉ እየታወቀ ለህዝብ መጥቶ መናገር አለባቸው። ተስፋችንን ዝቅ እንዳርገን፣ ወገባችንን ጠበቅ አድርገን ለረጅሙ ጉዞ እንድንዘጋጅ ይሄን ህዝቡን ማስተማር አለባቸው። ትልቁ ቻሌንጅ ዛሬ ምግብ የሚፈልገው ህዝቡ ነው። ህዝቡ አይገባውም። ህዝቡ ምግብ ይፈልጋል፣ የተራበ ነው። እየተራብክ ደግፈኝ ለሚቀጥለው ጊዜ ከ50 ዓመት በኋላ ደርስልሃለሁ ብሎ ለማሳመን መቻል አለበት። እኔም ብትነግረኝ አይዶኖ ቲዮሪውን ግን መሆን አለበት። ይሄ ነው ፋክቶቹን ማስቀመጥ ትልቁ ቻሌንጅ። ፋክቱን እንዳለ ይሄ ነው እውነታው መሬት ላይ ያለው። ልቀልድ ዳቦ ላስገኝልህ አልችልም፣ ግን በሰላምና መረጋጋትን ላመጣልህ ይችላለሁ። በቤት ውስጥ እየተራትክም ቢሆን ቆሎም እየበላ አብረን እንስራና በሚቀጥለው ጊዜ ልጅህ ጠግቦ ሊያድር ይችላል ብለን ከህዝቡ ጋር ኮንትራት መፈራረም አለብን። ይሄን ቅን የሆነ አስተሳሰብ ያለው ፖለቲካ ድርጅት ኢንክሉዲንግ ዶክተር አብይንም ግሩፕ ይፈልጋል። ይሄን ነው ለግልጽ መግለብ እንጂ ህዝቡን ማብላት የሚችል ቅጽበታዊ ተአምር የለም፣ አይኖርም ብዬ ነው የማስበው።
መጨረሻ አንድ ጥያቄ ልጨምርልዎትና 2 ደቂቃ አለኝ፣ ውይይታችን እናጠናቅ። ከዚህ ኢሚዲየት ቻሌንጅ ከሚባሉት ውስጥ የዘውግ ጥያቄዎች በየአካባቢው መነሳትና ህዝብን ከአንድ ቦታ ወደ አንድ ቦታ ማባረር፣ መግደል፣ ማሳደድ፣ ይሄንን እንደ ቻሌንጅ አያውቱትም? ይሄንንስ እንዴት ነው ሶልቭ ማድረግ የሚቻለው?
አዎ እሱ ትልቅ ቻሌንጅ ነው በመሰረቱ። ይሄንን እኔ ቅድም ያልኩት የሰላምና መረጋጋት ማምጣት ጋር ይያያዛል። እሱን ይችላል። አሁን ያለው መንግስት ወታደር አለው፣ ፖሊስ አለው፣ ደህንነት ክፍል አለው፣ መረጃ አለው። ህዝቡ በያለበት ኢትዮጵያ ክፍል እንዴት እንደ ዜግነቱ እንደ ኢትዮጵያዊነቱ በማንኛውም ክልል ውስጥ ህገ መንግስቱ በሚፈቅደው መሰረት ህገ መንግስቱ ይፈቅዳል መኖር አለባቸው በሰላም። ያን ሰላምና መረጋጋት ነው ቅድም የጠቀስኩት እንጂ ክልሎች ውስጥ በያሉበት ቦታ ሰዎች ተከባብ አብሮ መኖር ይችላሉ። ይሄን መንግስት ማድረግ ይችላል። ይሄ እንደ ኢኮኖሚ ወጪ አይጠይቅም፣ ጊዜ አይጠይቅም እና ማድረግ ይችላል። ይሄ ቀላሉ ነገር ነው ለእኔ። ፍላጎቱ ብቻ ነው የሚያስፈልገው እንጂ ከመንግስት አንጻር ቀላል ነው። እንግዲህ ሁሌ ሁላችን ርብር ይጠይቃል፣ ማስተማር ፔዳጎጂካል አፕሮች ይጠይቃል። ግን መንግስት ይሄን ማድረግ ይችላል፣ እንደ ኢኮኖሚ አይከብድም ልል ነው።
እጅግ በጣም እያመሰገንኩ አቶ ባይሳ ዋቆያ፣ በመጨረሻ በአንድ ደቂቃ ውስጥ ለአድማጮቻችን ይሄን ሬዲዮ በዓለም ዙሪያ ለሚያዳምጡ አድማጮቻችን የሚያቀርቡት አሳብ ካለ መልእክት ካለዎት?
ኦኬ አንድ ለዜጎች ፖለቲካ ውስጥ ፖለቲካ ድርጅት ላይ ነው ሰዎች እኛ ከዚህ ከመቃወም ባህል እንውጣና በጎ በጎ ነገሮች ላይ ካፒታላይዝ አርገን አገራችን ወደፊት የምትራመድበትን በጋራ እንዋይ። መቃወሙ ትክክል ቢሆንም መቃወም ብቻ ሳይሆን የማንፈልገውን እናቃለን የምንፈልገውን ግን አናቅምና ይሄን እንቀይረው አቅጣጫ። ለፖለቲካ ድርጅቶች ደግሞ ባካችሁ ምን እንዳላችሁ ዛቅርጫት ውስጥ ንገሩን። ምን ፕላን አላችሁ ለኢትዮጵያ? ስልጣን 4 ኪሎ ነው ስልጣን ወንበር ለመቀመጥ ካለፈ ያላችሁን ነገር አካፍሉን በግልጽ እንወያይ። ይሄ ነው መልእክት።
አመሰግናለሁ ጌታዬ። ወደፊትም እንግዲህ እድል ይኖረናል ሰፋ ያለ ጊዜ ይዘን እንደምንወያይ ባለሙሉ ተስፋንን። የኢትዮጵያ ችግር እንዲበቀላሉ የሚፈታ ስላልሆነ ችግሩስ ካልተፈታ ድረስ እኔና አርሶ ምንገናኝ የሚሆን ይመስለኛል። እጅግ በጣም አመሰግናለሁ። መልካም ሰንበት።
እሺ መልካም ሰንበት ለወላችሁም ጌታ አመሰግናለሁ።
ፍቅራበከለ ጥላቻማይገፋው ባቢሶማያጃው ቢሾም ከመንበሮ ሰው ከፉንዳይ ሰራ እንዳይረክሳገሩ ሲሆን አይደለም ወይ ንጉስ እንዳገልጋይ ሀገር የምትሞቀው የነጻነት ፀሐይ የሞሪንጋን ቅጠል የተከልኩት በጄ የሽፈራው ጤናዬን ከነሳኝ ልንቀለው ከደጄ ለቆረጡት ስጋ ላፈሰሱት ጠጅ ከፋዩ አንተ በርትተ ስራ እንጂ ለማለማ ሲሉኝ አረሙን መስሎኛል ለካስ ጤና አዳም ነው መድኃኒት ሆኖኛል መድኃኒት ሆኖኛል በፍቅር ተጋግዘ ካልደገፉት በቀር ትንሽ ጎጆ አይቆምም እንኳን ትልቅ ሀገር አምናም ጾመን ነበር ካቻምናም እንደዛ ዘንድሮስ ፈሰግን የምንፈታው በዛ።
እንግዲህ አድማጮቻችን የዛሬው ፕሮግራማችን በዚህ ይጠቃለላል። በሳምንት ፕሮግራማችን እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ፣
እኔ መብራቱ፣
እንዲሁም አብይ ነን። ጤና ይስጥልን። እስከ ሳምንት መልካም ሳምንት። እንዲህ ባይኖረው ቢረሳ መንገድ አካለም ቢዝል በመውጣት ወሮችን ስጭኛ ቤት ነገር መተማመቱ በተራ በተራ እንዲህ ነው ካሻሽ ቀልቤ I never come here to know you. Because I'm the only one.